Tommy U, Stockholm.
Vi då också.
የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘው
ጋሚ ጤና ስትልን እያልን አድማጮቻችን የኢትዮጵያ ድምጽ ሬዲዮ በየሳምንቱ እሁድ ከ4 ሰዓት እንደ ኢትዮጵያ ሰዓት አቆጣጠር ማለት ነው እስከ 6 ሰዓት የሚያስተላልፈው ፕሮግራም እነሆ አሁን ይጀምራል። የኢትዮጵያ ድምጽ ሬዲዮ ላለፉት 21 ዓመታት በየሳምንቱ እሁድ የሚያስተላልፈው ፕሮግራም ይሄው እንግዲህ በመቀጠል በሚቀጥለው ሴፕቴምበር የአዲስ ዓመትን አስተኮ የሚደረገው የኢትዮጵያ አዲስ ዓመትም አመታዊ በዓል ይከበራል። አድማጮቻችን እንግዲህ እንደምታውቁት ይህ ሬዲዮ በተለያየ አዘጋጆቹ ደከመን ሰለቸን ታከተን ሳይሉ በየሳምንቱ እሁድ ለእናንተ የሚያቀርቡላችሁ ልዩ ልዩ ዜናዎች፣ ጥያቄና መልሶች፣ ውይይቶች ልዩ ልዩ ጣዕም ያላቸው ዘመናዊና ሀገር አቀፍ ባህል ሙዚቃዎች አሁንም እንግዲህ ከእናንተ ጋር በመተባበር ወደፊት ሌላ ተጨማሪ 20 ዓመት እንደሚቀጥል ተስፋ ያደረግን እናንተም ለዚህ ፕሮግራም ያላችሁን ፍቅር እና ፍላጎት እንደበፊቱ እንደምትቀጥሉ ማሳየት ማለት ነው እንደምትቀጥሉ ተስፋ እናደርጋለን።
አህመድ አንድ ጥያቄ ልጠይቅ ነበር። እንግዲህ ኢትዮጵያ ድምጽ ሬዲዮ 21ኛ ዓመቱን ሊያከብር ነው።
ሚገርም እኔ ብዛቱ ያመቱ ብዛት ከመሄዱ የተነሳ 20 እና 21ኛው መለየት አቅቶኛል።
አሬ እንኳን ለጠይቀ የፈለኩት እንትነው 21ኛ አመቱ ሊያከብር ነው ኢትዮጵያ ድምጽ ሬዲዮ ረጅም ጉዞ ይመስለኛል። ብዙ እንቅፋቶችም ነበሩበት እንግዲህ የሚወዱትን ያህል ብዙ ጠላቶችም አሉት። ኢትዮጵያ ድምጽ ሬዲዮ እንግዲህ በየአመቱ በደጋፊዎቹ በሚደረግ ድግስ ነው ያው ስካውንደርስ ህይወቱ ያለው። ግን ለጠይቀህ መፈልገው የኢትዮጵያ ድምጽ ሬዲዮ ድጋፍ ሊያገኝ ይችላል ዋናዎቹ ምክንያቶች ልትጠቅስ ልትገልጽ ይችላል?
እንግዲህ ሰርቬይ አልሰራንም። ሰርቬይ ህዝቡ ለምን እንደሚወደው ለምን እንደሚጠላው አልሰራንም። ግን ካንዳንድ አድማጮቻችን እንደምንሰማው ሌላው ቢቀር አልጋ ላይ ተጋደም ብለህ ጧት ስትነሳ ያገርህን ዜና ያገርህን ባህል ያገርህን ሙዚቃ ማዳመጡ ራሱ አንድ ትልቅ ነገር ነው በዚህ በሰው ሀገር ስትኖር። ሌላው ግን የዚህ ፕሮግራም አዘጋጆች ታከተን ሳይሉ የተለያዩ ፕሮግራሞች ለአድማጮች መድረስ አለባቸው የሚሉትን ያቀርባሉ። ለምሳሌ አንተ ልውሰድ ዮሴፍ፣ ከዚህም ከዚያም ፕሮግራምን ለማዘጋጀት የ10 ደቂቃ ፕሮግራም ለማዘጋጀት ሳምንት ሙሉ መሰቃየት እንዳለብህ አውቃለሁ። የተለያዩ መጻሕፍቶችን ስታገላብጥ አስደናቂ ነገሮችን ለአድማጮች ለማድረስ ያንን ሁሉ ትታክት ይሄንን ደግሞ አፕሪሺየት ያደርጋል ህዝቡ። የሚደረግለትን ኳሊቲ የሚደረግለትን ፕሮግራም ያያየ ያደንቃል። ያንን ደግሞ የሚያሳየው በአመት አንድ ጊዜ በሚያዘጋጀው ፕሮግራም ላይ በመምጣት ነው። እዛ ፕሮግራም ላይ መጥቶ የተዘጋጀውን ዝግጅት ተካፍሎ በአገራችን ምን ይባላል መሰለኝ ሰው ልጅ የወለዱትን ሲስሙለት የሰሩትን ሲበሉለት ይባላልና እኛ አመቱን ሙሉ ፕሮግራም ሰርተን አዘጋጅተን ከዛ በኋላ በአመት አንድ ጊዜ ደግሰን ነው የሚባለው ከህዝቡ ጋር አብረን ደግሰን ህዝቡን ጠርተን እዛው ያገር ባህሉን ለብሶ ልጆቹን ይዞ በተለይ ልጆቹ አመቷን ጠብቀው ያችን ለማየት ይመጣሉ። ሲመጡ ደስ ይለናል። እንደውም የሚያስደንቀው ነገር ምንድነው? ምን ኮራበት እውነት ለምናገር እኔ የምኮራበት ነገር እዚህ ሀገር ምንድነው? በየአመቱ የኢትዮጵያ ድምጽ ሬዲዮ ዝግጅት በሚያደርግበት ጊዜ ምንም አይነት ዝግጅት በጠቅላላ በዛ ጊዜ አካባቢ
የሚሻማን የለም።
ይሄ ራሱ ያኮራኛል። ምክንያቱም ኢትዮጵያዊው ለዚህ ሬዲዮ ያለውን ፍቅርና አክብሮት የኢትዮጵያው ህብረተሰብ ከሆነ እንዲህ አይነቱን ያደርግም። ባለፈው አመት እንደውም ትዝ ይለኛል የሆኑ ልጆች አዘጋጅተው ነበር። በጣም ስቲል የማይረሳኝ ነገር አዘጋጅተው ማስተዋቂያ ሁሉ ለጥፈው ነበር። አላወቁም የኢትዮጵያ ድምጽ ሬዲዮ እንደሚያደርግ በየአመቱ። ይሄን ሲሰሙ ራሳቸው ናቸው ይቅርታ ብለው አላወቅንም እንደዚህ አይነት ለህዝብ የሚጠቅምትኑን ስላላወቅን ነው ብለው ማስተዋቂያቸውን ሰርዘው ዝግጅታቸውን አቋረጡ። እና እንዲህ አይነት መከባበር እንዲህ አይነት መፋቀር በህብረተሰቡ ሲፈጠር ያኮራል።
በርግጥ ሊደነቁም ይገባሉ።
በጣም እኔና ጊዜ አስተውሰዋል እነዚህን እነማን እንደሆኑ አላቃቸው። ግን ማስተዋቂያው ተለጥፎ ነበር በየቦታው አወረዱት ማስተዋቂያውን። እንደዚህ መሆኑን ብናቅ ኖሮ አላወቅንም ነበር ብለው አደረጉና እንዲህ አይነት ነገር አለ ማለት ነው። አንተ ለህዝብ ጠቃሚ ብለህ የምታምንበት ነገር ከልብ ከሰራ ህዝብ ደግሞ አይቶ አገናዝቦ ያውጥቶ አውርዶ የሚጠቅመው መሆኑና ጥሩ መሆኑን ልፋትን ከተገነዘበ ቀስ ብሎ አንተን መደገፉን አይቀርም። የኢትዮጵያ ህዝብ ደግሞ እንደው ሞኝ አይደለም። ዝም ይበል እንጂ አይናገር እንጂ ዝሞኝ አይደለም። የሚጠቅመውንም የሚጎዳውን ያውቃል። እና እኛም እንግዲህ አድማጮቻችን በሚቀጥለው ሴፕቴምበር እንደተለመደው የኢትዮጵያ አዲስ አመት በሚከበርበት ሰሞን አካባቢ እኛም 21ኛችን እናከብራለን። በዚያን ጊዜ እንደተለመደው ዝግጅቶቻችንን በቦታው ተገኝታችሁ ልጆቻችሁን ይዛችሁ ያገር ባህላችሁን ለብሳችሁ እዛው ተገናኝተን በጋራ እንደምናከብር ባለሙሉ ተስፋ ነን። ከሚቀጥለው ሳምንት ጀምሮ ይህንን አዲስ አመት በተመለከተ በየሳምንቱ ልዩ ልዩ ፕሮግራሞችን ይዘንላችሁ እንቀርባለን። እንግዲህ እስከዛው የዛሬው ፕሮግራማችንን ለማስተዋወቅ ያህል ዮሴፍ ከዚህም ከዚያም አለ እንደው ቀንጨብ አርገበት ነገርኛ አንዷን ትንሽ ሙሉ ሰዓት ነገርኝ ትንሽ አንዷን
አንድ እንትን ለነገር ነበር። ለምሳሌ አሌፖ የሚባል አንድ ጥንታዊ ከተማ አለ ሶሪያ ውስጥ።
አሌፖ
እኔ አረቦች አሌፖ የሚሉት አይመስልም፣ ምክንያቱም በአረብኛ ቋንቋ ውስጥ ፊደሉ ፓ የለም። ለምሳሌ አረቦች ፔፕሲ ኮላ አይሉም፣ ቤፕሲ ኮላ ነው።
አይ ነው
ወይ ምራቦርት ለምንና ይሄን እንግዲህ እንዳለ ነው ስለ እንግሊዝኛው ቃል ነው ስለ አሌፖ ጥንታዊ ከተማ ነው አረቦች ግን አሌቦ ነው የሚሉት
ኦኬ
ባልሳሳት
አዎ ጥሩ ነው የፕን ነገር ካነሳ በአረብኛ ላይ ፕ አለመኖሩን እኔ ያወቅኩት ተማሪ ሆኜ ዩጎስላቪያ ስንማር የሱዳን የአረብ ምናም ልጆች ነበሩ እዛ ዩኒቨርሲቲ የሚማሩና በዩጎስላቪኛ ወይም ደግሞ በክሮአትኛ ወይም በሰርቦ ክሮአትኛ ምንድነው የምትለው? ሽታችሽ ፒቲ ይባላል። ምን ትጠጣለህ ማለት ነው። እነሱ ደግሞ ያቹ ቢቲ ይላሉ። ያቹ ቢቲ ስትል ደግሞ ቢ ከሆነ እኔ ወደፊት ተምሬ ስጨርስ የምሆነው ለማለት ነው። ገባ? ያቹ ቢቲ ሲሉ ትዝ ይለኛል። እና በዚህ ነበር ምን እቀልደው መቼም በኔጌቲቭ ካልታየ እንደዚህ አይነት ነገር ይሄ ከምታቀርበው አንዱ ነው ማለት ነው።
አዎ ሌላው ደግሞ እንግዲህ ከማቀርበው ውስጥ አንደኛ እንግዲህ ሰው ትራር ጓደኛውን ሴት ማለት ነው። ትንሽ ተረከዙ ከፍ ያለ ጫማ ይዘው ወደ ገበያ ከወጡ ሴቶች ብዙም ውድ ዕቃ አይገዙም ይላል የአሜሪካን ጥናት።
ዋው! ይሄን መስማት ስለዚህ ባሎች ለሴቶቻቸው ቶሎ ባለ ምንድነው ከፍ ያለ ተረከዝ ያለው ይግዙ ነው ምትለው?
አዎ በቀጥታ እንትሳይ መጽዋሪ እንደው ዘነጥ እንግሉን።
ኦኬ። ከዚህ በተረፈ እንግዲህ ዜናም ይቀርባል። ሰዓቱን ጠብቆ ዜና አለን። በየሳምንቱ የሚቀርበው ውይይትም ይኖረናል። እንግዲህ ከአገር ቤትም ከሌላም አካባቢ አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትቆዩ በመተማመን ፕሮግራማችንን እንደተለመደው በሙዚቃ በመጀመር ቴክኒሻችን ይችላል።
ተናስተልን አድማጮቻችን እንደምሰነበታችሁ ይሄ ከዚህም ከዛም የተሰኘው ክፍለ ጊዜ ነው ለዛሬ ያለን ከዚህም ከዛም ክፍለ ጊዜ ከዚህ ቀጥሎ ይቀርባል በሰው ልጅ ታሪክ ውስጥ በአንድ አካባቢ ወይም ከተማ ተሰባስቦ መኖር የተጀመረው በመካከለኛው ምስራቅ ነውን? በምን መረጃ ተደግፎ እንደሆነ ባላውቅም በከተማ ውስጥ ተሰባስቦ መኖር የተጀመረው በመካከለኛው ምስራቅ ነው። በአለማችን ከተቆረቆሩ ሺ አመታት ያስቆጠሩ አምስት የመካከለኛው ምስራቅ ከተሞችን አቅርቤያለሁ። አንደኛ ጀሪኮ በፓለስታይን ውስጥ የሚገኝ ዕውቅ ከተማ የተቆረቆረው ከክርስቶስ ልደት በፊት 9000 አመት ዓለም ላይ ነው። እንደ አውሮፓውያን አቆጣጠር 2007 ዓ.ም የጀሪኮ ነዋሪ ህዝብ በብዛት 18346 ነበር። ሁለተኛ ቢብሎስ ወይም ጃይበል በሊባኖን ውስጥ የምትገኝ ከተማ ነች። የተመሰረተችውም ከክርስቶስ ልደት በፊት 7000 ዓመተ ዓለም ላይ ነው። እንደ አውሮፓውያን አቆጣጠር 2011 ዓመተ ምህረት የከተማዋ ነዋሪ 4000 ያህል ነበር። ዛሬ በእርስ በርስ ጦርነት በምትዳሸቀው የሶሪያ ከተማ ዋና ከተማ ደማስቆስ ጥንታዊ ከሆኑት ከተማዎች አንዱ ነው። ከጦርነቱ በፊት 2,527,000 ነዋሪ የነበራት ደማስቆስ የተቆረቆረችው ከክርስቶስ ልደት በፊት 5000 ዓመተ ዓለም ላይ ነው። ከደማስቆስ ቀጥሎ ከጥንታዊ የዓለም ከተማዎች በሶሪያ ውስጥ ያለው ታሪካዊ አሌፖ የተቆረቆረችው ከክርስቶስ ልደት በፊት 4300 ዓመተ ዓለም ነው። አሌፖ ከጦርነቱ በፊት 2,132,000 ነዋሪዎች የነበራት ከተማ ነበረች። ሱሳ በኢራን የምትገኝ ጥንታዊ ከተማ ነች። የተቆረቆረችው ከክርስቶስ ልደት በፊት 4000 ዓመተ ዓለም ላይ ነው። ዛሬ ሱሳ 64,960 ያህል ነዋሪዎች አለው። በቤቷ ውስጥ ያለውን አቧራ ለማጽዳት የሚጠቀሙበት አቧራ መጠጫ መሳሪያ ወይም በእንግሊዝኛ ቋንቋ ቫኪዩም ክሊነር በማወቅ ወይም ባለማወቅ ከነህይወቱ የሚመጡ ሸረሪት በአቧራ መምጠጫው ኃይል በአባራ መምጠጫው ከረጢት ውስጥ የመጨረሻው አድራሻ ይሆንና ይቀራል። ከከረጢት ውስጥ ባለው ጨለማ በመዋጥ መሽሎኪያ መንገዱ ስለሚጠፋበት እዚያው ከረጢት ውስጥ ይከርማል። መውጫ መንገድ አይፈልግም ለማለት አያስደፍርም። የህይወት ጉዳይ ስለሆነ እንደማንኛውም ፍጡር ራሱን ለማዳን ይፍጨረጨራል። ጥያቄው ከከረጢት ውስጥ ምን ያህል ጊዜ ይቆያል ነው። ሰውነቱ ደንደን ያለ ሸረሪት የሰውነቱ ውስጥ ያሉ ንጥረ ነገሮችን ያለ ምግብ በታፈነው ከረጢት ውስጥ ወይም በሌላ አጋጣሚ ቀውጥ ጊዜ 200 ያልቃ ቆይ እንዲቆይ ያስችለዋል። የሰውን ልጅ ጨምሮ ሌሎችን በደረታቸው የሚሳቡ በባህር ውስጥ የሚንቀሳቀሱና በመድራችን ያሉ እንስሳት ብዙዎቹ ደማቸው ቀይ የሆነ ብዙዎች ነው ናቸው። በይዘት ጉዳይ ግን መለያየት ያለ ነው። ለምሳሌ ያህል በእንግሊዝኛ ቋንቋ ካትልፊሽ ወይም በሚታወቅበት ሌላ መጠሪያ ስሙ ኦክቶፑስ ከብዙ የአሳ ዝርያዎች ተለይቶ ከሚታወቅበት አንዱ ደሙ ሰማያዊ ቀለም በመሆኑ ነው። ሰማያዊ መልክ ሊሆን ከቻለበት ዋና ምክንያት በደም ውስጥ ያለው ሄሞግሎቢን ብረት የተሰኘው ንጥረ ነገር ተሸካሚ ባለመሆኑ ነው። የቤት መቤቱ ወይዘሮ ወይስ ወይዘሪት ተረከዙ ከፍ ያለ ጫማ ያጠልቃሉ ወይንስ ያዘወትራሉ? የማያውቁት የተሰወረ ጥቅም አለውንም የተሰወረ ጥቅም አለው። ተረከዙ ከፍ ያለ ጫማን የሚያጠልቁ ወይም የሚጠቀሙ ሴቶችን በሚመለከት የአሜሪካ ተመራማሪ ቡድን የደረሰበትን ባጭሩ አቅርቤያለሁ። ተረከዙ ከፍ ያለ ጫማ ሴቶች አጥልቀው በሚራመዱበት ጊዜ ምንጊዜም ሚዛናቸውን ለመጠበቅና የሚረገጡትን በትኩረት መመልከታቸው አይቀሬ ነው። ተረከዙ ከፍ ያለ ጫማ አጥልቀው ወደ ገበያው ጎራ አካሉም ደግሞ ከእቃ ተሸካሚ ጋሪ ላይ የሚደረደሩትን ወይም የሚገዙትን እቃ ዋጋ ዝቅ ያለውን ይመርጣሉ። በሌላ በኩል ውድ ዕቃ ይገዛሉ የሚባለው ግምት ዝቅ ያለ ነው። ይህን የሰማችሁ ወንዶች ምናልባት ይረዳችኋል ብዬ ስለገመትኩ ሳያስቡት ፍቅረኛውን ተረከዙ ከፍ ያለ ጫማ ቢያደርጉ ከውድ ዕቃ ሸመታ ሊያድኑት ይችላል። አስር የተለያዩ የደመና አይነቶች እንዳሉ ይነገራል። ነጭ የጥድባዞቶ ከሚመስለው የደመና አይነት አንስቶ እስከ ጥቀርሻ ከሚመስለው ውሃ ተሽካሚ ደመና ድረስ እንግሊዛዊ ሳይንቲስት ሉክ ሃዋርድ እንደ አውሮፓውያን አቆጣጠር በ1802 ዓ.ም የደመናዎችን አይነት መላምት አስተዋውቆ ሲያሜን በመስጠቱ ዘመን ስላልሻረው እስከዛሬም በምሳሌነት የሚጠቀሰው የደመናዎች ስም እንደጸደቀ ሆኗል። የመንገደኛ አውሮፕላኖች ቴክኖሎጂ ባደገ ቁጥር የሚጓዙበት ርቀት ከጊዜ በጊዜ ሲተመን እያጠረ በመሄድ ላይ ነው። ረጅም የአውሮፕላን ጉዞ ለምሳሌ ያህል ከእንግላንድ አውስትራሊያ 23 ሰዓት ያህል እንደሚወስድ ነው የሚነገረው። ከአውሮፓ ወይም ከአሜሪካ ወደ ሌላው ዓለም የአውሮፕላን ጉዞ ረጅም ጉዞ ይወስዳል። ወደፊት በወረቀት ላይ የሰፈሩ ግን ነፍስ ያልዘሩ የተራቀቁ አውሮፕላኖች በሰዓት ወይም በደቂቃዎች ጉዞ እንደሚፈጸም ህልም አለ። የመጓዣ ክፍያ ርካሽ ለመሆኑ ግን ዋስትና የለም። ዋና ጉዳይ ለመለስ ረጅም የአውሮፕላን ጉዞ በተሳፋሪው ላይ ድካም ያመጣል። ለተሳፋሪው ድካም ያመጣሉ የሚባሉ ሶስት ምክንያቶች የሚከተሉት ናቸው። አንደኛ በአውሮፕላን ውስጥ እንደልብ መንቀሳቀስ አይቻልም። በሌላ አነጋገር ጠባብነት አለ። ይህም በአውሮፕላን ውስጥ ዝቅ ያለ የአየር ግፊት ጫና አለ። ለረጅም ጊዜ መቀመጥ ግድ ይሆናል። ሁለተኛ በአውሮፕላን ውስጥ ያለው ዝቅ ያለው የአየር ግፊት በደማችን ውስጥ ያሉት የቀይ ደም ሴሎች ንጹህ አየር ከውስጥ ካለው አየር ወደ ሳምባችን የመውሰድ ኃይል እንዲያንሳቸው ስለሚያደርግ ወይም ስለማይችሉ በአንጎላችን የሚገባውን የንጹህ አየር መጠን ስለሚያንስ ድካም ይሰማናል። ሶስተኛ በረጅሙ የአውሮፕላን ጉዞ የሚመገቡት ምግብ፣ የሚጠጡት የአልኮል መጠጥ፣ የውሃ የቡና መጠን በተጨማሪም ጣፋጭ ነገሮች ለድካም አስተዋጽኦ ያደርጋሉ። አማርኛ የገበታ ውሃ ወይም ሚነራል ወተር የፈጠረው የኬሚስትሪ ጠቢብ የነበረው እንግሊዛዊ ጆሴፍ ፕሬስሊ ነው። ዓመተ ምሕረቱም እንደ አውሮፓውያን አቆጣጠር 1767 ዓመተ ምሕረት ላይ ነበር። ጆሴፍ ፕሬስሊ ቢራ በሚጠምቅ ፋብሪካ አቅራቢያ ይኖር ስለነበር ሐሳቡ ምናልባት ከቢራ ጠመቃ ባገኘው ዕውቀት ሳይሆን አይቀርም ተብሎ ይገመታል። እንደ አውሮፓውያን አቆጣጠር 1772 ዓመተ ምሕረት የሥራ ውጤቱ በእንግሊዝ ባለስልጣኖች እውቅና ለመካን በቅቷል። በሀገራችን ኢትዮጵያ የሚታወቀውን መርፌ ቁልፍን የፈጠረው ዋልተር ሃንት ነው። እንደ አውሮፓውያን አቆጣጠር 1849 ዋልተር ሃንት አሜሪካዊ ወይስ እንግሊዛዊ ዜግነትን ባላውቅም እንግሊዝኛ ተናጋሪ ለመሆኑ አልተጠራጠርኩም። ሁለት የተለያዩ የጨርቅ ብጣሾችን ለማያያዝ በታሪክ ውስጥ ሌፕሂቡላ የሚባል እንደነበረና ከክርስቶስ ልደት በፊት 1400 ዓመተ ዓለም ላይ ገደማ ላይ እንደተጀመረ የታሪክ መዛግብት ይጠቁማሉ። አድማጮቻችን ለዛሬ የነበረን ከዚያም ቀደም ብላችሁ ስታዳምጡት የነበረ ነው። ሳምንት በተመሳሳይ ዝግጅት እንገናኝ። ከኢትዮጵያ ድምጽ ጋር እንደምትቆዩ ተስፋ እያደረኩ የምሰናበታችሁ ዮሴፍ ነኝ። መልካም ቆይታ።
lamu mafi wani gadis ni wani makire di yomni laki alagan dikin laki ajiruto laki abidena laki agarato wani makodana arkuma wargamna arkuma wali amna afani waltana bili summa kafna bili summa fiuna ya samia bocha sinama kenneti ya dachina bocha tijudu koti tutuga nakaze namana ganteki girrafuna katame bullon katame yonin kubata kaminda chitwan sinama latayo kantiya tatayo kan sinna nyata muka oda timukni bala kabu muka silke timukni bala kabne gofeki hail madira namagala pati samisena kabne ila pakotu botafeo so choco siloini dinalo dun duradu so arca nunca vine a jun
Thank you. ታላቅ የስፖርትና የባህል ፌስቲቫል በስቶክሆልም ከተማ ሊካሄድ ነው። ከሀገሩ ልጆች ጋር በሀገሩ ቋንቋና ሙዚቃ እየተደሰቱ ከምግብና መጠጥም እየተቋደሱ ከወዳጅ ዘመዶ ጋር የልቡን የሚያወግበት ቀን አልናፈቀውትም? ልጆቹ በተለያዩ ስፖርታዊ ጨዋታዎች እየተሳተፉ ሜዳውን ሲቦርቁበት አካባቢው በሀገር ባህልና ዘመናዊ ሙዚቃዎች ቀለጥ ሲል ሀገር ቤት ያሉ ያህል ይስማውታል። ይህ በጉጉት የሚጠበቀው ለዩ የኢትዮጵያን መሰብሰቢያ ቀን ቅዳሜ ኦገስት 9 2014 ዓመተ ምህረት መሆኑን ስናበስር በታላቅ ደስታ ነው። ይምጡ እኛ ከምንለው በላይ ተደስተው እንደሚሄዱ አንጠራጠርም። ለዚህም ምስክሮቻችን ደግሞ በየአመቱ ከቤተሰቦቻቸውና ከዘመድ ወዳጆቻቸው ጋር የሚመጡት የስፖርት ቤተሰቦች ናቸው። ቦታው ሃሉንዳ ብሩና ኢፔ አን ቅዳሜ ኦገስት 9 2014 ዓ.ም ተመረጠ። ሰዓት ከጧቱ 9 ሰዓት እስከ ምሽቱ 18 ሰዓት ድረስ። በእለቱ በሕፃናትና በአዋቂዎች የእግር ኳስና እንዲሁም ሌሎች አዝናኝ ውድድሮች ተዘጋጅተዋል። ዋንጫ፣ ሜዳሊያና ልዩ ልዩ ሽልማቶችም እርሶን ይጠብቃሉ። ለክንዳም ነው በሀገር ባህል አለባበስ ሽክ ብለው ለሚመጡ ለዩ ሽልማት ተዘጋጅቷል። መስተናግዶችንን አጠናቀን የርሶን መምጣት በጉጉት እንጠብቃለን። ይምጡና በጋራ እንደሰፍ በጋራ እንዝናና የሚላችሁ በስዊድን የኢትዮጵያን የባህልና ስፖርት ፌዴሬሽን ነው። በአመት አንድ ጊዜ ለርሶና ለቤተሰቦም ጊዜ ይስጡ። ለተጨማሪ መረጃ በ073 969 2868 ወይንም 076 220 544 መደወል ይችላሉ። በስዊድን የኢትዮጵያን የባህልና ስፖርት ፌዴሬሽን የመኪና ችግር አጋጥሞት ያውቃልን? አይጨነቁ። ዲምቢል ሰርቪስ ወርክስ ታላላላችሁ። ዲምቢል ሰርቪስ ወርክስ ታድ ማንኛውንም የመኪና ችግሮች ለምድ ባላችሁ ባለሙያዎች ከፈጣን አገልግሎት ጋር የሚሰጥ ሲሆን በአገልግሎታችን እንደሚደሰቱም አንጠራጠርም።
ዲንቢል ሰርቪስ ፈርግስታድ ሙሉ የመኪና ሰርቪስ የሞተርና የፍሬን ድሳት የጎማ አገልግሎቶች የትራፕ ክሌትራሪ ሰርቪስና ድሳት ወዘተ የመሳሰሉትን ግልጋሎቶች ይሰጣል። አድራሻችን ሴመንት ዌገን 34 ዩርድብሩ መሆኑን ስንገልጽ በይበልጥ ለመረዳት በስልክ ቁጥር 0812058969 ወይንም በሞባይል ቁጥራችን 0707531326 መደወል ይችላሉ። ዲንቪል ሰርቪስ ወርክስታድ
ተላላኪው ማን ወቅታዊ የሀገራችን ጉዳይ ላይ ልዩ ዝግጅት አርቲስት ታማይ በይ ልዩ ዝግጅት ተላላኪው ማን
የኢትዮጵያኖችን ህይወት ያጠፋው ዛሬ የሚከሰን የሻቢያ ተላላኪ ያለ ህዋት ነው ተላላኪ ሆኖ በኢትዮጵያ ሰራዊት ላይ ስተኩስ የኖረው የነሱ አዛዦች ኤርትራ በረሃ ድረስ ገብተውና አቅፋ ድረስ እንዴት እንደተዋጉ ገርላቸው ይነግሩናል። ከሜጀር ጀነራል ታደሰ ወረደ ምስክርነት እንስማ።
እጅግ ከፍተኛ መስዋዕት ከፍለናል። ያኔ ከነሙሉ ትጥቃችንና ኃይላችን ሄደንም
ተላላኪው ማን
በናቅፋው ጋ 3 ቶር ያለማቋረጥ ነው የተዋጉት። 3 ቶር ያለማቋረጥ የኢትዮጵያ ሰራዊት ላይ ነው የተቆጡት። እነዚህ ዛሬ እኛን የሻቢያ ተላላኪ የሚሉን ለምነው ነው ለሻቢያ ምን እንታዘዝ ብለው። ሌላውም ጄኔራል ሳአረን ደሞ ስማቸው
ለቦክቱ ከ43 ጋር ሻለቃ አዛዥ ነበርኩ። ሻቢያ ደረጃጃታቸው ኩብርገን ነው የነበረው። ሌላ ቆል ነበርቸው ያ ብርጌድ ነበር እነሱ ብርጌድ ነው ብርጌድ ብለን ብርጌድ
ተላላኪው ማን
በሻቢያ የታዘዘው የነሩት እነሱ ናቸው። ሻቢያን አሽከርን ሆን ያሉት እነሱ ናቸው። ስለዚህ አሁን ያንን ሀገር አዙረው ከሻቢያ ሻቢያ ሻቢያ ሲሉ ይሄን ታሪክ ማናቂ መስላችኋል?
ተላላኪው ማን ነው?
ስታንዳርድ የሚባል ነገር ማፍረስ ነው። ለምሳሌ ተማሪ ሆነህ 12ኛ ክፍል ጨርሰህ የመጀመሪያ ዲግሪ ከዛ ሁለተኛ ዲግሪ ከዛ ፒኤችዲ እንደዚህ ነው የሚከለው አይደል? ከምሰኛ ክፍል ማስተርስ ይያለው ካል አፈረስከው እኮ በቃ ትውልድ ለትምርቴን የሚኖረውን ነገር እኮ አበላሽው። ከወታደርነት መከተል 10 አለቃ 10 አለቃ 50 አለቃ 100 አለቃ ይያልክ በፕሮሰስ መተደበት ከተራው ታደርነት ሜጀር ጄኔራል ኮንክ እንዴት ነው የሚሆነው?
ጄኔራል ፍሳ መንጁስ የቤተ መንግስት ዙሪያ ጥበቃ የልዩ ኃይል ዙሪያ ጥበቃ ኃላፊ ነው። ጄኔራል ፍሳ መንጁስ እኔ ዝዋይ በነበርኩ ሰዓት ጄኔራል ፍሳ መንጁስ 5ኛ ክፍል ላይ ነበረው። ጄኔራል ገብረ እግዚአብሔር የሚባል በቅጽል ስሙ አራንሺ የሚባል ሰው በዛ ወቅት የዘመቻ መምሪያ ኃላፊ
የኢትዮጵያ መከላከያ ሰራዊት
የኢትዮጵያ መከላከያ ሰራዊት ጀነራል አራንሺ ጀነራል ገብረ እግዚአብሔር አራንሺ ነው ስሙ። በብዙዎች ስሚጠሩት አራንሺ ነው። ቀይ መላጣ ሰውዬ ነው። ጀነራል ገብረ እግዚአብሔር ወይም አራንሺ 5ኛ ክፍል ነው። ኮሎኔል ገብረ መድን የሚባል እንደ ዋና ዋና ቦታ ያ ኪ ቦታ ያሉትን ሰዎች እየነገርኩ ነው። ኮሎኔል ገብረ መድን አሁን ጀነራልም ሊሆን ነው የሚል ነገር ነው የሰማሁት። ኤኒዌይስ ኮሎኔል ገብረ መድን ማለት የ ልዩ ኃይል ይሄ የ ምርጫው ጊዜ የገባው ኃይል ምን
ያጋዚ
ክፍለ ጦር ምክትል አዛዥ ነው ኮሎኔል ገብረ መድን። ኮሎኔል ገብረ መድን የአምስተኛ ክፍል ተማሪ
ተላላኪው ማን ነው?
የአሰብ ጉዳይ ማለት የአሰብ ጉዳይ ሀርማን ኮን በድርድር ወቅት አቅርቦ አይቻልም ብሎ የከለከለው መለስ ዜናዊ ነው።
ይሄን ደግሞ ምል እናንተ ከመንል አብሮ አደግ የትግል ጓደኛቸው አቶ ታምራት ይገልጹታል።
ትግሩ አማካሪ የነበረ ሰውዬ ኮንሱ ያሰብ ወደ ኢትዮጵያ እንዲሆን ሐሳብ አቀርቦ እንደነበረ ያንን ደግሞ ለማድረግ እንደሚችል በኤርትራ መንግስት ጻምኖ ወይም ደግሞ አሳውቆ አሰብ ለኢትዮጵያ ሆኖ ምጽዋ ኤርትራ እንዲሆን ማድረግ እንደሚችል ይሄንን ደግሞ ለኢትዮጵያ መንግስት እንደሚጠቅምና ይሄንን በወቅቱ ለነበረው ሎካን ቦድን ተመለስ ነበር ያኔ ድርድሩን የሚመራው አሳውቆ እንደነበር
ሲሳይ ተመልከት 80 ሚሊዮን ህዝብ በላይ ያላት ኢትዮጵያ ያለ ወደብ ተዘግቶባት እንድትኖር የወሰነው ህዋት ነው። ኤርትራ ሻቢያ ከነህር ማንጎር ጋር ተስማምቶ ለመስጠት ፈቃደኛ ሲሆን አይቻለም ያለው ህዋት ነው። ይሄንን ያደረለም ብለው አቶ ታምራት ናቸው ይያሉ ነው ያሉት። ግን አቶ መለስ በሚያስገርም ሁኔታ በኢትዮጵያ ቴሌቪዥን ወጥቶ ወደብ ምን ያረጋል አለን? ምን ይጠቅማል?
ወደብ ስለሌለን እናልቃለን የሚባል ነገር ትርጉም የለውም። የ21ኛ ክፍለ ዘመን አስተሳሰብ አይደለም። ተራራና ወንዝ መቅጠር አይደለም። ባህር የሚገባበት መሬት አለን የለንም አይደለም። አሰብ ወደብ ከሞላ ጎደል ባለፈው ጊዜ እንደተገለጸው የግመሎች ውሃ መጠጫ ቦታ ነው።
ተላላኪው ማን በኢትዮጵያ ለምትገኙ ተመልካቾቻችን እሁድ ሐምሌ 20 ቀን 2014 ዓ.ም ምረት ምሽት 2 ሰዓት ይቀርባል። ከኢትዮጵያ ውጪ ለምትገኙና በድረገጻችን ለምትመለከቱ በሙሉ ከፍታችን ወር ጀምሮ በድረገጻችን ላይ ያገኙታል ወይም በኢሳትዩ ይመልከቱት። ተላላኪው ማን ነው?
አለመብት ግድ ለማይቆጣ አጥተት ላይ ዳኞችም ቢሆኑ የኛውናቸው የሚያሰጋ ነገር ባይኖርም ብዙ ዳኞች መጫን የለብንም። ባለፈው አቃቤ ህግ ጫና ሲበዛበት ፋይል ይዞ እንደጠፋው ንሱ እንዳይጠፋ ያሰጋል። አቃቤ ህግ እስኪጠፋ ለምን አባታችሁ ትሰራላችሁ? ካለበት ቆንድን ይዛችሁ አታምጡም እንዴ? ወደ አሜሪካ እኮ ነው የጠፋ አጥተት ላይ። ናዚዮንስ ሳጅን ዘመድኩን ልካችሁ አታምጡትም እንዴ? ሁሉ ነገር ቀላል አደረጉት እኮ አጥተት ላይ። ከበረ ሲዝካመር ሲጠፈጥፍት ያደናብር እንደሚባለው ነው። ዋይ እኛ ሰሙት ብለን ጠመንጃ አስንስታችሁ ለቃ ለእናንተ ለከበረ ስትጠፈጥፉ ነው የምትሉ። እንደዛ ማለት አይደለም አጥተት ላይ እርሱ አይከፉ አይሆን ሌላ ብዙ ችግር አለብን እኮ። ምስክሮች በጣም አስቸግረን አጥተት ላይ ስንት አበል ከፍለን ስናሰለጥን ከርመን ጉድ ሰሩን እኮ። ዋይ ምን አደረጉ ደግሞ እነሱ? የሚመሰክርበት ሰው በአካል መጠቀም አቃታቸው። ከአጥተት ላይ አንድ ቦምብ አፈንዳልኝ ብሎ አሳየ ሲባል ሌላ ሰው ያሳያሉ። ዝም ብሎ ለመሳቂያ ማድረግ ብቻ ሆነ። ታዲያ ጥቅማ ካቃታቸው ለቁልጥማቸው አትብር እንዴ? ሲዘራረቁ ለምን አባታቸው ዝም ትላላችሁ? ወይ ደግሞ ዳኛው በደንብ እስክና አሰለጥን ጊዜ ስጡን በሉት። ኧረ እንደዛ አይባል አጥተት ላይ ጠበቆች እኮ ችግር ይፈጥራሉ። በሽተኞች ናቸው እንዴ? የምን አባት ጠበቃ ነው? ማነው ለጠበቃ እንዲቆም የፈቀደ? ጠበቃ የሚባል ነገር የለም፣ ሁሉንም አባረር ነው። ወይኔ ወይኔ፣ ለካ እናንተ ናችሁ የምታስደፍሩን። እንደዚያማ እንዴት ይሆናል? አጥተት ላይ ህገ መንግስት የሚል ነገር ሲያጠጠን አንጥተን እኮ ራሳችንን አስረናል። ችግር የለም፣ ሰውን ስንነጋገርበት ነበር። በሱ ጉዳይ ህገ መንግስቱን ልንተው አስበናል። ጥቂት ጊዜ ነው፣ ግድ የለም። ዋይ እሱማ እንዴት ይሆናል? አጥተት ላይ ችግር አይፈጥርም እንዴ? ዶዶዎች ናቸው እንዴ? እስካሁንስ ቢሆን ለስሙ እንጂ ህገ መንግስት መቼ አክብረን እናውቅና ነው ችግር የሚመጣ? ዛንጫጫ ማደተክ ላይ ድንጫጫ ምን አባቴ ያመጣል? ትልባ ድንጫጫ ለሙቀጫ ትንጫጫ ምን ትረት አልሰማም ዲ መጽሐፍ ምናምን ለማንበብ ተውክ ዲ ያው ምድር ጠመንጃ ላይ ስለሆነ እኮ አደተክ ላይ ከዚህ ጋር ለጦርነት ገብተን ምንም ማመዳግ ያለ ብለው ነው። ለማንኛውም የሚፈረድባቸው ፍርድ ጽፌ ይልካለሁ። ዳኛ ብለን ላስቀመጥናቸው ሰዎች ስጥና በደንብ ይለማመዱት። ችግር እኮ ያው ህዝቡ አያምንም አጥተት ላይ። ባለፈው ጥቂት ሰዎች ለማስመሰል ብለን ነፃ አለቅናቸው፣ ህዝቡ ያው አላመነም እኮ። ቀሪዎችም ካልተፈቱ ያለ ነው። ዋይ ህዝብ ብዙ ያልክ ለጨጓራ አትክስክስ። ህዝብ እንጂ ያስጠላኝ የለም። ህዝብ ቶ ህዝብና ዝም በማዳመጥ ለምን አባቶ ዋጋ አለው እንጂ ያደረሰን እኮ የጥይት ድምፅ እንጂ የህዝብ ድምፅ አይደለም። ህዝብን ያስፈልገው ለቀረጥና ለቦንድ መዋጭ ነው፣ ሌላ ነገር የለም። ይልቅ የታዘዝከው ስራ ታዛዥ ነኝ አቶ ተክላይ እና አቶ ታዘዝም ያምር ነበር እንጂ ኧረ ለእንዲያ ማለት አይደለም አቶ ተክላይ ትንሽ ሚስጥክ ነው ይቅርታ አድርጉልኝ ምን ላትስጭብኝ ደውል አሳውቀኝ ሂደቱን ደግሞ አስፈላጊ ከሆነ ሌላም ክስ መስርቱባቸው በመኪና የተጎዳ አስፈልጉና ጉዳት አደረሱ ጎጭ ብላችሁ ክሰሱ መኪና የተጎጨ ኬት ይገኛል አቶ ተክላይ ለምን አይገኝም አሳልችልም ከአቶ ተክላይ አገሩ ተቆፋፍሮ ጭቃልቻ ነው ብለው ደግሞ እንዳይስቁብን ችግር የለም የተጎዳ አስፈልግ ኧረ አይገኝም አቶ ተክላይ ቢቅር አይሻልም ደደቦች ናቸው እንዲ በቃሽ እኛ ጋር አንድ ደህንነት አለ ሰሞኑን አውራት አቶ ታሞ ነበር በሱ ትከሳላችሁ ምን ብለን አቶ ተክላይ ዋይ መኪና ገጭ ብላችሁ ና ኧረ መኪና እንዴት አውራጣችሁ ይገጫል አቶ ተክላይ የማየውን ነገር ነው ጌታዬ የሰውዬ ምን አባቱ ነው የሚል የታዘዝከ አትሰራም እንዲ ሙስና ምናምን መከሰስ አማረ እንዲ እንደዚህ አይበሉ አቶ ተክላይ እኔ እኮ ለመሳቂያ እንዳንን ሰግቼ ነው መኪና አውራጣት እንዴት ይገጫል ብዬ ነው እንኳን አውራጣትና ጆሮም ቢል ሊገጭ ይችላል እንደ ሽፌሩ ነው የሚወሰን ዋይ ጥያቄ ትተ የታዘዝከ ስራ እሺ ጌታዬ
እንዴት አንማርም ከታሪክ ካለፈው አረ በቃ እያለ ከሚለፈልፈው እንዴት አንማርም ከታሪክ ካለፈው አያዋጣም ብሎ ከሚለፈልፈው ወያኔ ያደግ መብት የሚጋፋው ማን አለብኝ ብሎ አውቆ የሚያጠፋው ሁሉ የሚሳደበው ሰርክ የሚደነፋው ሞት ይሻላል ብሎ ሲመረው ሲከፋው ህዝብ እንደሚዋጋ በዶማ ባካፋው እንዴት አይማርም ከታሪክ ካለፈው ተገፍቶ ተገፍቶ አንዴ ካመረረ እየቆሰለና እየተሰበረ መታገሉ አይቀርም እስከ መጨረሻ ትግስቱ ካለቀ ቆራጥ ነው አበሻ ቢያስሩት ቢገንዙት ወከባው ቢበዛ አገርም ቢካለ ምንም አይገዛ አገርም ቢካለ ምንም አይገዛ
አድማጮቻችን አሁን 5 ሰዓት ሆኗል። ከዚህ በመቀጠል ዜናዎቹን እናሰማቸዋለን። በቅድሚያም ርዕሰ ዜናዎቹ መብራት ኃይል በመርሃ ቤት የሚገኘውን ትራንስፎርመር ለማንሳት የነበረውን እቅድ ሰረዘ። አቶ አንዳርጋቸው ጽጌ ደብረ ዘይት አየር ኃይል ግቢ ታስረው ከፍተኛ ስቃይ እየደረሰባቸው ነው። ታዋቂው ፖለቲከኛና ጸሐፊ አብርሃ ደስታ እህት ከስራ ታገደች የሚሉና ሌሎችም ይገኙባቸዋል። ዜናዎች በዝርዝር በአማራ ክልል ሰሜን ሸዋ ዞን የመርሃ ቤቴ ወረዳ ዓለም ከተማና የሚዳው ወረሞ ወረዳ መራኛ ከተማን እንዲሁም አዋሳኝ የደራ ወረዳን ጨምሮ 24 ሰዓት የመብራት አገልግሎት እንዲሰጥ በዓለም ከተማ የሚገኘውን ዋና የመብራት ማሰራጫ ትራንስፎርመር ተነቅሎ ወደ አቃስታ የመብራት ስቴሽን ጣቢያ ለማዛወር የነበረው እቅድ በህዝቡ ከፍተኛ ተቃውሞ መክሸፉን ነዋሪዎች ገልጸዋል። የከተማው ምክትል አስተዳዳሪ ሰኞ ከሰዓት በኋላ ህዝቡን በመሰብሰብ የመብራት ማሰራጫ ጋኑን ለማንሳት የነበረው እቅድ መሰረዙን ገልጸዋል። ህዝቡ ውሳኔያችሁን ከቀየራችሁ በከተማው የሰፈረው የፌደራል ፖሊስ ምንም ስለማይሰራ ከከተማችን ይውጣ በማለት ጥያቄ ቢያቀርብም ምክትል አስተዳዳሪውና የዞኑ ባለስልጣናት አሸባሪዎች በከተማው ውስጥ በመግባታቸውና የጸጥታ ስራ ለመስራት አስፈላጊ በመሆናቸው አይወጡም፣ የፖሊሶቹ መምጣት ከናንተ ተቃውሞ ጋር አይያያዝም የሚል መልስ ሰጥተዋል። የባለስልጣኖቹ መልስ ያላረካው ነዋሪ ፖሊሶቹ ተቃውሞ ያሰሙትን አድነው አንድ ባንድ ሊይዙ ይችላሉ በሚል በንቃት እየተጠባበቀ ነው። ሐምሌ 3 ቀን 2006 ዓ.ም ተመረጥ ከምሽቱ 12 ሰዓት ጀምሮ የመብራት ኃይል ሰራተኞች በድብቅ አንድ ትልቅ የጭነት መኪና ክሬን በማዘጋጀት ሊወስዱ የነበሩትን ትራንስፎርመር የከተማው ተወላጅ የሆኑ የጥበቃ ኃይሎች ወዲያውኑ ለከተማው ፖሊስ በመደወል ትራንስፎርመሩን ከመንቀል አድነዋል። በሁለቱ ወረዳዎች 4 የከተማ ቀበሌዎች ፌጥራ ዓለም ከተማ፣ ሬማ መራኛ ከተማንና የደራካ ከተማን ጨምሮ በድምሩ በሁለቱ ወረዳ ከ40 በላይ ቀበሌዎችን ሊያገለግል የሚችለውን ከተተከለ 3 ዓመት እንኳን ያልሞላውን ትራንስፎርመር በመቁረጥ በምሽት ለመውሰድ የተደረገው ሙከራ ህዝቡ ባሳየው ከፍተኛ ተቃውሞ ሳይሳካ ቀርቷል። ጉዳዩ ከተከሰተ ጀምሮ የሰሜን ሸዋ ዞን ካድሬዎች፣ የዞኑ ምክትል አስተዳዳሪ፣ የዞኑ አስተዳደር ጸጥታ ዘርፍ ኃላፊዎች፣ የዞኑ የፖሊስ አዛዦችና ልዩ ኃይል ፖሊስን ጨምሮ የተለያዩ ያመራሮችን ወደ አካባቢው በመሄድ ህዝቡን ለማሳመን ሲሞክሩ ሰንብተዋል። የግንቦት 7 ዋና ጻፊ የሆኑት አቶ አንዳርጋቸው ጽጌ ከሰኔ 18 ቀን 2006 ዓ.ም ተመረጥ ጀምሮ ደብረ ዘይት በሚገኘው የአየር ኃይል ግቢ ውስጥ በአንድ አነስተኛ ክፍል ውስጥ ታስረው ከፍተኛ ስቃይ እየደረሰባቸው እንደሚገኝ የኢሳት ምንጮች ገልጸዋል። ኢሳት የተለያዩ ምንጮቹን አነጋግሮ ባሰባሰበው መረጃ አቶ አንዳርጋቸው በመጀመሪያዎቹ 10 ቀናት ከፍተኛ ድብደባ ከተፈጸመባቸው በኋላ ድብደባው ቆሞ የማሰቃያ መርፊዎችን እየተወጉና በኤሌክትሪክ ሾክ እየተሰቃዩ መረጃ እንዲያወጡ እየተገደዱ ነው። መርማሪዎች ካቶ አንዳርጋቸው የሚፈልጉት መረጃ ከግንቦት 7 ጋር የሚሰሩ አሁን በስልጣን ላይ ያሉ የኢሃደግን አመራሮች እንዲሁም በመከራከያ ስራ ውስጥ ያሉ አዛዦችን ስሞች ሲሆን አቶ አንዳርጋቸው ግን እስካሁን ምንም አይነት መረጃ ባለመስጠታቸው መርማሪዎቹ ሲበሳጩ መታየታቸውን የኢሳት ምንጮች ገልጸዋል። ለወትሮው አንድ መረጃ ሲያገኙ በታላቅ ደስታ የሚፈነጩት መርማሪዎች ምርመራቸውን ጨርሰው ሲወጡ የሚያሳዩት ብስጭት እስካሁን ድረስ የሚፈልጉትን እንዳላገኙ የሚያሳይ መሆኑን ጉዳዩን በቅርበት የሚከታተሉ ምንጮች ገልጸዋል። አቶ አንዳርጋቸው እንዳስፈላጊነቱ በቀን 3 ጊዜ ምርመራ እንደሚካሄድባቸው የሚናገሩት ምንጮች ምርመራውን የሚያካሂዱት የተመረጡ የህወሓት የደህንነት ሰራተኞች መሆናቸውንና በግቢው ለበረራ የሚሰለጥኑ የሌሎች ብሔር ተወላጆች ወይም የደህንነት ሰራተኞች ወደ አካባቢው እንደማይሄዱም ገልጸዋል። ምሽት አካባቢ የሚሰማው የጣር ድምጽ የሚረብሻቸው የዕለት ተረኛ ጠባቂ መኮንኖች በሁኔታው ያዘኑ አንዳንዶች ስሜታቸውን መቆጣጠር እንደማይችሉ ምንጮች አክለው ገልጸዋል። ስለ አቶ አንዳርጋቸው የዕለት ውሎ ማወቂያ ብቸኛው ዘዴ የመርማሪዎች ፊት ነው የሚሉት ምንጮች እስካሁን ድረስ ምርመራ በሚያካሂዱት የህወሓት አመራሮች ዘንድ የደስታ ፊት እንደማይነበብ ገልጸዋል። የኢሃደግ መንግስት አቶ አንዳርጋቸው ጽጌ ታስሩበትን ቦታ ይፋ ለማድረግ ስካውን ፈቃደኛ አልሆነም። የእንግሊዝ ባለስልጣናት ለአቶ አንዳርጋቸው የኮንሱላር የማማከር አገልግሎት ለመስጠት ጥያቄ ቢያቀርቡም ኢሃደግ ባለስልጣናት ፈቃደኛ አልሆኑም። ይህንኑ በተመለከተ በእንግሊዝ የውጭ ጉዳይ እና የጋራ ብልጽግና መስሪያ ቤት ዋና ጻፊ የሆኑት ማርክ ሲሞንድ፣ የግንቦት ሰባት ዋና ጻፊ የሆኑት አቶ አንዳርጋቸው ጽጌ ከእንግሊዝ መንግስት የኮንሱላር ምክር የሚያገኙበት ሁኔታ እንዲመቻች የሚጠይቅ ደብዳቤ ለንደን ለሚገኘው የኢትዮጵያ ኤምባሲ ጽፈዋል። ለንደን የሚገኘው የኢትዮጵያ ኤምባሲ በበኩሉ በሰጠው መልስ አቶ አንዳርጋቸው ጽጌ በኢትዮጵያ ፓርላማ አሸባሪ የተባለ ድርጅት መሪ መሆናቸውን ገልጾ አሸባሪ ለመሆናቸው ማሳያ ይሆን ዘንድ ግንቦት ሰባት በቅርቡ ያወጣውን መግለጫ በእንግሊዝኛ ተርጉሞ አያይዞ አቅርቧል። ግንቦት ሰባት አቶ አንዳርጋቸውን ለማስፈታት በኢትዮጵያ ይቅርታ በየመንና በእንግሊዝ መንግስታት ላይ ኢትዮጵያውያን መውሰድ ስላለባቸው እርምጃዎች የሚዘረዝር መግለጫ ማውጣቱ ይታወቃል። በመላው ዓለም የሚገኙ ኢትዮጵያውያን በእንግሊዝ ኤምባሲ ፊት ለፊት በመሄድ ተቃውሞ እንዲያሰሙ፣ ተከታታይ ደብዳቤዎችን እንዲጽፉ የሚጠይቀውን መግለጫ ግንቦት ሰባት አሸባሪ ድርጅት ለመሆኑ ማሳያ ነው በማለት የኢትዮጵያ የውጭ ጉዳይ መስሪያ ቤት የጻፈው ደብዳቤ የፓርላማው አባላቱንና የውጭ ጉዳይ መስሪያ ቤት ሰራተኞችን እንዳስገረማቸው ጉዳዩን በቅርብ የሚከታተሉ የአቶ አንዳርጋቸው ቤተሰቦች ገልጸዋል። የአቶ አንዳርጋቸውን ጉዳይ በቅርብ የሚከታተሉት የሁለቱ የፓርላማ አባላት ጀርሚ ኮርቢን እና ኤሚሊ ቶርንበሪ የኢትዮጵያ የውጭ ጉዳይ መስሪያ ቤት በሰጠው መልስ ከተገረሙበት መካከል ሲሆን ባለስልጣኖቹ የእንግሊዝ መንግስት በሂደት ስለሚወስደው እርምጃ እንዲብራራላቸው ደብዳቤ ጽፈዋል። የእንግሊዝ የውጭ ጉዳይ ዋና ጻፊ አገራቸው በተከታታይ ስለምትወስደው እርምጃ ዝርዝር መርሃ ግብር እያዘጋጁ መሆኑን ለፓርላማ አባላቱ ገልጸዋል። ከአረና የወጣው መረጃ እንደሚያሳየው ወይዘሪት ተክለ ደስታ የአብርሃ ደስታ እህት በመሆኗ ብቻ ከስራዋ ታግዳለች። ወይዘሪት ተክለ ደስታ የጤና ባለሙያ ስትሆን የህወሓት አባልና የራያ አዘቦ ወረዳ የጤና ጽህፈት ቤት ምክትል ኃላፊ ሆና ታገለግል ነበር። የወረዳው ባለስልጣናት አንቺ እንደወንድምሽ አረና ነሽ፣ ላንቺ የሚሆን የህዋት ኃላፊነትም ይሁን የሙያ ስራ የለንም፣ ላንቺ እንኳን ስራ መሬቱም እሳት ሆኖ ያቃጥልሻል በማለት ከስራዋም ከህዋት አባልነትም እንዳባረሯት ድርጅቱ አስታውቋል። የህዋት ሊቀመንበር የሆኑት አቶ አባይ ወልዱ፣ ታላቅ ወንድም የሆነው አቶ አዋአሎም ወልዱ የአረና መስራችና አመራር አባል ነው። ይህ በእንዲህ እንዳለ ወይዘሮ አልጋነሽ ገብሩ በህወሓት መንግስት አሸባሪ ተብላ ከተከሰሰች ጀምሮ ሶስቱ ህፃናት ልጆቿ የጎዳና ህይወት መምራት መጀመራቸውን ከድርጅቱ የተገኘው መረጃ አመልክቷል። ህፃናቱ አባታቸውን ከዘጠኝ ዓመት በፊት በሞት ያጡ ሲሆን ጠላይ የጠመቀች ታስተዳድራቸው የነበረችው እናታቸውን በእስር ምክንያት ካጡ በኋላ ትምህርታቸውን አቋርጠው የጎዳና ህይወት መግፋት ጀምረዋል። እናታቸው በአሸባሪነት ተፈርጃ በእስር ያጡት ህፃናትን ለመንከባከብ በህብረት ባንክ መቀሌ ቅርንጫፍ በ202-041-606-379-3018 የሚል የአካውንት ቁጥር ተከፍቷል። የሂሳብ ደብተሩ የተከፈተው በወይዘሮ አልጋነሽ ታናሽ እህት ወይዘሮ ጽጌ ገብሩ ነው። በቅርቡ የደህንነት አባላት በጠቅላይ ሚኒስትሩ ጽህፈት ቤት ያደረጉትን ስብሰባ ተከትሎ ኢህአዴግ ከፍተኛ ቁጥር ያለውን የሰራዊቱን አባላትና ከባድ መሳሪያዎችን በምሽት ወደ ሽሬ፣ ተከዜ፣ ወልቃይት፣ መተማ፣ አርማጭሆ በመሳሰሉት የሰሜኑ የኢትዮጵያ ክፍል እያጓጓዘ ነው። ከአቶ አንዳርጋቸው ጽጌ መታፈን ጋር በተያያዘ በሰሜኑ የአገሪቱ ክፍል የታየው የህዝብ ቁጣ ያስደነገጠው መንግስት ማንኛውም አይነት ተቃውሞ ቢነሳ በሚል ሰራዊቱንና ደህንነቱን እያሰማራ ነው። ከሰሜን አካባቢዎች የመጡ የደህንነት አባላት ግንቦት ሰባት ከኤርትራ መንግስት ጋር በመተባበር ለአርሶ አደሩ የጦር መሳሪያ በማደል እስከ መሃል አገር ሊገባ ይችላል የሚል አስተያየት መስጠታቸውን ተከትሎ ግንባሩ በድንበር አካባቢዎች ላሰማራቸው የድርጅቱ አባላት ባለሀብቶች ዘመናዊ ስልኮችንና በማደል የስለላ ስራ እንዲሰሩ እንዳሰማራቸው ታውቋል። ከተለያዩ የሰራዊት ክፍሎች የሚከዱ ወታደሮች ቁጥር ከመቼውም ጊዜ በበለጠ እየጨመረ በመጣበት በዚህ ወቅት ኢሃዴግ የሚጠፉ ወታደሮችን ለመተካት በሚል ያወጣው የቅጥር ማስታወቂያ የተፈለገውን ያክል የሰው ኃይል አላስገኘለትም። የኢሃዴግ ሰራዊት በከፍተኛ የሞራል ውድቀት ላይ መሆኑን የሚናገሩት ከሰራዊቱ የሚከዱ ወታደሮች በዘር ላይ የተመሰረተው አደረጃጀት፣ የምግብ አቅርቦት መበላሸትና የሰራዊቱ የኑሮ ሁኔታ ማሽቆልቆል ለሰራዊቱ ሞራል መውደቅ ዋና ምክንያቶች ነው ይተከሳሉ። ይበንዲ እንዳለ ኢሃዴግን የመከፋፈል አደጋ እንዳንጃበበበት ምንጮች ገልጸዋል። የገዢው ፓርቲ ኢሃዴግ ከፍተኛ አመራር በተለይ ካቶ መለስ ሞት በኋላ አገሪቱን መምራት ካለመቻሉ ጋራ ተያይዞ በዜጎች ላይ የሚወስደው የጅምላ እስርና የማሳደድ ዘመቻ በራሱ አባላት ጭምር ጥያቄ እያስነሳ መሆኑም ተሰምቷል። በመጪው ምርጫ የአዲስ አበባ ከተማን ለማሸነፍ ቆርጦ የተነሳው ኢሃዴግ በርካታ ቁጥር ያላቸውን ነዋሪዎች ከትግራይና ከአማራ ክልሎች ወደ አዲስ አበባ በማምጣት መታወቂያዎችን እያደለ መሆኑን የኢሃዴግ ምንጮች ገልጸዋል። ብዛት ያላቸው በተለይም ከትግራይ ክልል የመጡ የህወሓት አባላት የ13ቱም ክፍለ ከተሞች የመኖሪያ መታወቂያዎች የተደረጉ ሲሆን በምርጫው ዕለት በሁሉም ክፍለ ከተሞች የዞሩ እንዲመርጡ ለማድረግ እቅድ ተዘርግቷል። በክልሎችና በቀጠር ያሉ ምርጫዎችን በተለያዩ መንገዶች እንደሚያሸንፍ እርግጠኛ የሆነው ኢሃዴግ አሸንፋለሁ ብሎ በሚሰጋበት አዲስ አበባ በምርጫ 2002 እንዳደረገው በከፍተኛ ድምጽ ለማሸነፍ አቅዷል። አሁን ባለው ግምገማ የአዲስ አበባ ህዝብ ኢሃዴግን እንደማይመርጥ የተረዳው ኢሃዴግ ደጋፊዎቹን ከተለያዩ ክልሎች በማሰባሰብ መታወቂያ እያሰራ አንድ ሰው በ13 ክፍለ ከተሞች ተዘዋውሮ እንዲመርጥ ለማድረግ ያዘጋጀው እቅዱ ካልተሳካ ሌሎች አማራጮችን ለመጠቀም ማሰቡም ተገልጿል። ባለፈው አርብ የኢሃዴግ የጸጥታ ኃይሎች በሙስሊም ኢትዮጵያውያን ላይ ያደረሱትን ኢሰብአዊ እርምጃ ተከትሎ በአከባቢው ስትንቀሳቀስ ተገኝታለች በሚል ሰበብ የተያዘችው የሰማያዊ ፓርቲ ብሔራዊ ምክር ቤትና የሴቶች ጉዳይ አባል ወይዘሪት ወይንሸት ሞላ ለሐምሌ 24 ቀን 2006 ዓ.ም ተመረጠ በድጋሚ ተቀጥራለች። ወይንሸት ጭንቅላቷ አከባቢ የተመታች ሲሆን እጇን በፋሻ እንደታሰረ በስፍራው የነበሩ ጓደኞቿ ገልጸዋል። ችሎትን ለመከታተል ወደ ፍርድ ቤቱ ካቀኑት የሰማያዊ ፓርቲ አባላት መካከል አቤል ኤፍሬም በፖሊሶች መታወሱ መወሰዱ ታውቋል። ችሎቱን ለመከታተል የተገኘችው የሰማያዊ ፓርቲ አባል የሆነችው ኢየሩሳሌም ተስፋው ፖሊሶቹ ችሎቱን ለመከታተል በተገኙት ሰዎች ላይ ይናገሩ የነበሩት ንግግር ከፖሊስ የማይጠበቅ መሆኑን ተናግራለች። ኢሃዴግ እየወሰደ ያለው እርምጃ አገዛዙ የመጨረሻው እድሜው ላይ መገኘቱን እንደሚያሳይም አክላ ገልጻለች። በመጨረሻም መስሪያ ቤቱ በመግለጫው በሰሜን ኢትዮጵያ ከ12 ዲግሪ የትዩ መስመሮች እስከ ኢትዮ ኤርትራ ድንበር ባለው የአየር ክልል ምንም አይነት በረራ እንዳይካሄድ መክሯል። የኢትዮጵያ መከላከያ ሰራዊት በዚሁ ክልል የሚያልፉ የንግድም ሆነ ሌሎች አውሮፕላኖችን ሊመታ እንደሚችልም አስጠንቅቋል። ይህንን መግለጫ ያወጣው መስሪያ ቤት የአሜሪካ መንግስት ሲሆን የአሜሪካ መንግስት ማስጠንቀቂያ ካወጣባቸው የአፍሪካ ሀገራት መካከል ኬንያና ሶማሊያ ይጠቀሳሉ። የአሜሪካ የአቪዬሽን እገዳ የጣለበት የሰሜኑ ክፍል የትግራይ ክልልን የሚሸፍን ነው። በዚህ አካባቢ ምንም አይነት በረራ እንዳይካሄድ መባሉ ብዙ አስተዋይቶችን እንዲሰጡ እያደረገ ነው። አድማጮቻችን ለዛሬ ነበረን ዜና እዚህ ላይ ያበቃል። Hosanna!
Don't go, 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 don
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን እንግዲህ እንግዳ ከወደ ኢትዮጵያ አዲስ አበባ አለን። እንግዳችንን እናስተዋውቃቸዋለን። ተናስተልኝ እኔ መቤት
ተናስተልኝ።
ይሰማውታል?
አይ ይሰማኛል።
በጣም ቆንጆ። አድማጮቻችን እንግዳችን የዛሬው እንግዳችን ወይዘሮ ብዙ ይባላሉ። ወይዘሮ ብዙ የአንድነት ፓርቲ አመራር አባል የሆኑት ያቶ ዳንኤል ውድ ባለቤት ናቸው። ወይዘሮ ብዙ እስቲ ስለ ባለቤቶ እንዴት እንደታሰሩ አጠር አድርገው ቢገልጹልን።
እንግዲህ ያው ባለቤቴ ከ1995 ገደማ አካባቢ ጀምሮ ተቃዋሚ ፓርቲ አባልና መስራች እንደገናም ደግሞ ያው አጋይ እንደነበረ አቃለሁ። ከዛ በፊት ያው የኢሃዲግ ነበረ። ኢሃዲግ ወዳገር ውስጥ ሲገባ ለ1980 የተቀበለ ሰው ነው። ከዛ በድርጅታቸው አንድ ሁለት ለግምት ሶስት አራት አመት ሰርቷል ታግሏል። ከዛም አልፎ ተርፎ በጦርነቱ ወቅትም በ1990 አመት ኤርትራ ኢትዮጵያ በሚኖርበት ሰዓትም በባድመ ግንባርም ተገኝቶ መስዋዕትነት ከፍሏል። ከዛ ወዲህ ግን ያው አመራራቸውና እንግዲህ አቅማቸው ስላልተመቸው ከዛ ወጥቶ በክንስት አመራር ሆኖ ሲሰራ ቆይቶ ከዛ አሁን ከተወሰነ ጊዜ ወዲህ የአንድነት ለዲሞክራሲና ለዲሞክራሲ መስራችና የደቡብ ቀጠና ምክትል ኃላፊ ማዕከላዊ ኮሚቴ ሆኖ እየሰራ ነው። እንግዲህ እስካሁን ድረስ የቆየው
ወይዘሮ ብዙ ባለቤቱ አቶ ዳንኤል ሽበሺ ምንድነው ከወደ ኢሃደግ ወደ ተቅንጅቶች እንዲገቡና በዚህ በዲሞክራሲው ኃይሉ ትግል ውስጥ እንዲሳተፉ ያደረጋቸው ምንድን ነበር? ቅሬታቸው ምን ነበር? አይሰማውትም አሁንም? ሃሎ ኦኬ። ምንድነው ምክንያቱ የነበረው አቶ ዳንኤል ሽበሺ ከኢሃደግ ወጥተው ወደ ቅንጅት የዲሞክራሲ ፓርቲ እንዲገቡ ያስገደዳቸው ምን ሁኔታ ነበር? ምን ጥፋቶችን እያዩ ነበር?
እኔ እንግዲህ ያው በወቅቱ ተማሪ ነበር፣ እሱ ዩኒቨርሲቲ ተማሪ ነበር በአርባ ምንጭ ዩኒቨርሲቲ በሚማርበት ወቅት ነው ይሄን አላማውን አጥንቶ ወደ ተቃዋሚ ፓርቲ ተቀላቀለው። በእርግጥ አሁን ያው አንቺቶ ሲያወራ የሚሰማው ያው የድሮ ኢህአዴግ አይደለም ከበረሃ የመጣው አሰራር አይደለም፣ አሁን እዚህ ጋር ያለው ለየት ብሎብኛል። ዲሞክራሲ ስም ነው፣ ፍትህ ስም ነው፣ ተግባር ላይ አይውልም። ለዜጎቹ የሚቆረቆር ስርዓት አይደለም ነው እዚህ ጋር እየታየ ያለው እና እሱ አሁን እየታገለ ያለው አንዳንዴ ከፓርቲውም ጋር በስልክም እንደገና ደግሞ በአካልም በጽሁፍም ሲነጋገር ቤት ውስጥም ሲበሰጫጭ የሚሰማው ፊት ይጠፍቷል፣ ዲሞክራሲ የለም፣ የዜጎቹን መብት የሚያስከብር አካሄድና አሰራር የለም። ዛሬ አደግን በምንልበት ሰዓት መብራት የለም፣ ውሃ የለም፣ ስልክ የለም። ጨለማ ላይ ተቀምጠን ግን እያደጉ ካሉት ሀገራት ጋር ነው የምንቆጠረው የምንባለው እና ከተግባር ይልቅ አፍ ሆኗል እና ይሄን ስርዓት እንዴት እናሻሽል እንዴት እናድርግ ነው ቁጭቱ። እንግዲህ በዚህ መልኩ ነው ወደዚህ እንትን የቻለው።
ዳንኤል
ሙሉ አቋሙን ባልረዳም ባላውቅም
ገባኝ።
ያው በጣም ሲቆጭ ነው ሲቀጣት ነው የማውቀው።
ስለዚህ አቶ ዳንኤል የሐሳብ መቀየር የመጣው በዘር በሃይማኖት ወይም በሌላ ምክንያት ኢህአደግን በመጥላት ሳይሆን የተነሱበትን አላማ ስተው ሌላ ለህዝቡ የማይሆን ስራ ሲሰሩ በማየት ነውና ከዲሞክራሲ መንገድ ስለራቁ ነው ነው የሚሉን። በነገራችን ላይ የታሰሩት መቼ ነው? በምን ምክንያት ነው ያሰሯቸው?
እንግዲህ እሱ ያው በእጃቸው የገባው ሐምሌ 1 ነው፣ ሐምሌ 1 ማክሰኞ ዕለት ነው የዛሬ 21 ቀን ማለት ነው። ስለዚህ እንደዛ ነው አይደል? ሐምሌ 1 ቀን ነው የተያዘው። በእርግጥ እኔ አልነበርኩም፣ ጠዋት ማለዳ ነው ከቤት የወጣሁት ለጉዳይ። እሱም ተከትሎኝ የወጣ ነው የሚባለው እና 2:30 አካባቢ እዚህ ወደ ጀርመን አደባባይ አካባቢ ለስብሰባ አለኝ ብሎ ማሳም ሲያወራ ሰምቻለሁ። ወደ ስብሰባ እየሄደ ባለበት ሰዓት ነው በደህንነቶች ታግቶ አጅበውት ወደ ቤቱ በእጅ ያለው ቴክኒሶችን ቀምተው ወስደውበት ወደ ቤቱ የመለሱት። እሱን ወደ ቤት ሲያመጡ ቤት ውስጥ የነበሩ የሰባ አምስት አዛውንት ነበረች። እናቴ ለሕክምና ከክፍለ ሀገር ያመጣናት አለች። እንደገና የ3 ዓመት ልጅ ሕፃን አለ። በእድሜ አንጻር በመካከላቸው ያሉ የቤተሰብ አባላት አሉ። ያው ጠዋት ማለዳ ስለሆነ ሁሉም ወደ ስራ ነው። ቁርሳቸውን እንኳን ባለመመገብ ሰዓት መስራት አካባቢ ነው ወደ ቤት የተደረሰው። ከዛ ሰዓት ጀምሮ ነው እስከ ከምሽቱ 2:30 ድረስ ብርበራው የቆየ ጊዜ የወሰደባቸው እና በዛ መሀል ቁርስ የለም፣ ምሳ የለም፣ መክሰስ የለም። ሽንት ለሽንት እንኳን ለመውጣት አልተፈቀደላቸውም። እዛው በተቀመጡበት እጅ ወደ ላይ ነው የተባሉት። የሁሎችን ስልክ ተቀማ ተወሰደ። ከዛ በኋላ ብርበራው ቀጠለ። ቤት ውስጥ ያው ምን ብዬ ልንገርህ፣ እንግዲህ በንብረት ደረጃ ሶፋ ተገልብጦ ተከስክሶ ውስጡ እስከሚደረበር ቁምሳጥን፣ ቢፌ፣ የመኝታ ክፍል በር ተሰባብረው ምንም በቃ ፋይል ዶክመንት የተባለ ነገር ሁሉ ምንም ቤት ውስጥ የቀረ ነገር የለም። በንብረት ደረጃ ያው ላፕቶፕ ውስጥ ተወስደዋል፣ ካሜራዎች ተወስደዋል። ቤት ውስጥ በንብረትነት ያኖር ናቸው ያቀረ ናቸው። መጽሐፎች ተወስደዋል። ከሲዲ ጀምሮ እስከ ካሴት ድረስ ምንም አይነት ነገር ቤት ውስጥ ያው የለም። ወረቀት ምናምን፣ ይሄ ደብተር፣ መጽሐፍ፣ ሌላው ነገር ያው ተው የተጫነው ልኩ አይታወቅም። ብቻ እኔ ስመለስ ጓዳ የነበረውን ንብረቴን ሳሎን ያገኘሁት፣ ሳሎን የነበረውን እቃ ክፍል ነው ያገኘሁት፣ እቃ ክፍል የነበረውን ውጭ ነው ያገኘሁት። በቃ ምን ልበለ እብድ የዋለበት ቤት አስመስለውብኝ ቤቴን ወጡ። ስመጣ ቤትን በእንጨት ነው የታገኙት። እና ያው እስከዛሬም ድረስ ራሱ ወደ ቦታው ያልተመለሰበት ሁኔታ ነው ያለው። በንብረት አወዳደም ላይ ይህን ይመስላል። እሱም በዚህ መልኩ ነው ይዘውት ሰፈር ውስጥ ወደ 5 መኪና ነው የመጣው ከደራን፣ ወደ 20 ምናምን ከደራን ነው የመጣው። ሰፈሩ እንዳለ በቃ ልክ አሸባሪ ወይም ሌላ በጣም በልዩ ወንጀል የሚፈለግ ሰው እዚህ ውስጥ ተመሽጎ እዚህ ቤት ውስጥ እንዳለ ሁሉ አስመስለው በሰፈራችን ውስጥ በቃ ጥሩ ሰዎች ነን እኛ፣ በስነ ምግባር ሃይማኖተኞች ነን፣ አቶ ዳንኤልም ቢሆን ነን በጥሩ እንትን ነው የምታወቀው። እና ምንድን ናቸው ለካ እንዲህ ነበሩ እንዴ እኛ ሳናውቅ ተመሽገው ተሸሽገው እስከምንባል ሰው ከቅያስ ከላይኛው ቅያስ ወደ ታች ከታችኛው ቅያስ ወደ ላይ እንዳያልፍ ሁሉ ሁለት ሁለት ፌደራል ተመድቦ በየቅያሱ ቆሞ ቤት ውስጥ የገቡት ወደ 5 ይሆናሉ። ጓሮውን ቤት ውስጥ ውጪ ውስጥ በቃ ተከቦ ቀኑን ሙሉ ነው የተዋለው። እንግዲህ በዚህ መልኩ ነው ፍተሻውና ብርበራው ትካሄድ ዋለው።
ወይዘሮ ብዙ ይሄንን ሲነግሩኝ አሁን ምንድነው የሚያስታውሰኝ፣ አንዳንድ በፊልም ላይ የማያቸው የፋሽስትና የናዚስት ወታደሮች በሁለተኛ ዓለም ጦርነት አካባቢ የተቃዋሚዎቻቸውን ቤቶች እንዴት እንደሚበረብሩና ተቃዋሚዎቻቸውን እንዴት ያሰቃዩ እንደነበር ነው። እንግዲህ አሁን ይሄ የሚካሄደው በ2014 በፈረንጆች አቆጣጠር በኢትዮጵያ 2006 ዓመተ ምህረት በኢትዮጵያችን ውስጥ ነው። ወይዘሮ ብዙ እርስዎና አቶ ዳንኤል ልጆች አሏችሁ? ይሰማዎታል? እርስዎና አቶ ዳንኤል ልጆች አሏችሁ ወይ? ልጆች ይቅርታ፣ እርስዎና አቶ ዳንኤል ልጆች አሏችሁ ወይ? ሀሎ ይሰማዎታል? ሀሎ ይሰማዎታል? ሀሎ ወይዘሮ ብዙ ይሰማዎታል?
አቤት
ይሰማዎታል? ሀሎ እኔ እሰማዎታለሁ፣ እርስዎ ይሰማዎታል ወይ?
ይቆራረጣል።
ኦኬ፣ እንደገና እንደውልልዎታለን፣ እንደገና እንደውልልዎታለን። ይሰማዎታል? አሁን በጣም ቆንጆ እንግዲህ ስለ ሁኔታዎች ገልጸውልናል ቀደም እንዳልኩት ይሄ እርሶ የሚገልጹልኝ የሚያስተውሰኝ በሁለተኛው ዓለም ጦርነት ጊዜ ናዚስቶችና ፋሺስቶች ተቃዋሚዎቻቸውን እንዴት ያሰቃዩ እንደነበር ነው በነገራችን ላይ እርሶና አቶ ዳንኤል ልጆች አሏችሁ ወይ
ልጆች አሏችሁ ነው ያልከኝ?
አዎ ስለ ልጆቹ ቢገልጹ ልጆች አሏችሁ?
ልጆች አሉ ሁለት ልጆች አሉ ሁለት ልጆች አሉ።
የስንት አመት ልጆች ናቸው? ስንት አመታቸው ነው ሁለቱ ልጆች?
ሁለቱ ልጆች አሁን አንዱ 4 አመት ነው አንዱ 12 አመት ነው። እንዳንየልና የናታን ዳንኤል ይባላሉ። ከዚህ ባሻገር ግን የቤተሰብ ሁኔታን አስጠንቅልኝ ካልክ ያው ሲጀምር ዳኒ ለራሱ የሚኖር ሰው አይደለም። ከፖለቲካውም ዓለም ውጭ በማህበራዊ ጉዳይ ብዙ ቤተሰብን አቅፎ የሚረዳና የሚያግዝ የሚያስተምር ሰው ነው። አሁን በዚህ ሰዓት ከነርሰሪ ጀምሮ እስከ ዩኒቨርሲቲ ድረስ እሱ የሚያስተምራቸው ልጆች አሉ፣ የሞት ልጆች አሉ። ወንድሞቹ እህቶቹ በሱ ልጆቹ ለቤተሰብ የመጀመሪያ ልጅ ነው። አቅመ ደካማ እናት አለችው፣ አባት አለ። ቤተሰቦቹ የሚረዳ እሱ ነው። ወንድሞቹ የሚያስተምር እህቶቹ የሚያስተምራሉ። ሁለት ዩኒቨርሲቲ ተማሪዎች አሉ። አሁን የሶስተኛ ዓመት ተማሪ እና ሁለተኛ ዓመት ተማሪ አሉ። የሚያስተምራቸው ሙሉ በሙሉ 100% እሱ ረፍቷቸው ማለት ነው።
አሁን እነዚህ ሁሉ አሁን በምን ይተዳደራሉ? ልጆቹንስ ምን ይሏቸዋል? አባባ የት አለ ሲሉ ምን ይለው ይነግሯቸዋል?
ትንሹ ልጄ በጣም ከፍቷል። ባይገርም በጣም ከሰውነት ተራው የወጣበት ሁኔታ ነው ያለው። የሚገርም በጣም ነው የሚወደው። አለሱ አይበላም አይጠጣም ነበር። አሁን በጣም ከሰውነት ተራው የወጣበት ሁኔታ አለ። እኔ ራሴ በቃ ሀሳብ የሆነኝ ይሄ ነው። በቃ አሁን ከዚህ በኋላ እኔ እሱ እሺ አሸባሪም ይባል ተቋሚም ይባል ምንም ይባል ስራው ያወጣዋል። እውነትና ቂስ መውጫ አይጠፋምና አያጣምና እሱ በስራው ይወጣል። ነገር ግን ይሄ ሁሉ ዜጋ ምን ይሆናል ነው። አሁን በአንድ ሰው ምክንያት እንግዲህ ቢያንስ 18 ነፍስ በላይ አደጋ ላይ ወድቋል። በአሁኑ ሰዓት እኔ ካልጨመር ማለት ነው ሰው እኔ ቀን ስራም ሰርቼ ምንም ሆኖ ኖራለሁ። ልጆችንም ቢሆን ተሸክሜ ምንም በጥብሰን መክሸ ግን ሌሎች አላማዬ ብለው ትምህርታቸውን የጀመሩት ምን ያሉት አሁን ምንድን ነው የሚሆኑት ነው። እኔ ከዚህ በኋላ ለራሴ በጣም ነው ያዘንኩት። ከሱ መያዝ በላይ እኔ እዚህ ጋር የተጎዳው ዜጋ ነው በጣም ያለቀስኩት እና ያዘንኩት። እና እኔ ራሴ ምን እንደማደርጋቸው አላውቅም። እንግዲህ
ምን ገቢ በጠቅላላ ምን የሚሆን ገቢ አላችሁ? ባለቤቱ አቶ ዳንኤል ከታሰሩ በኋላ ቤተሰቡ በምንድን ነው የሚተዳደረው?
አሚገርም ትንሽ ፋንትን አለኝ አካውንት ላይ አልሬዲ ወደ ማለቅ ላይ ነች። እሷን ነው እንግዲህ አስቤዛ አድርገን እየተጠቀም ምንም የገቢ ምንጭ ስራ የለንም። እንግዲህ ያው ከዚህ በኋላ ስራ ፍለጋ በቀን ስራም በምን ስራም ያው አቅማቸውን እንግዲህ ከ18 ዓመት ሁኔታው እነዚህ ዩኒቨርስቲ ተማሪ የሚባሉት ያው እንግዲህ በቀን ስራ ያው ይዝራል ሞልተው ወደ ቀን ስራ የሚመለስበት ሁኔታ ይኑር ምን ይኑር አላውቅም። እኔም ቢሆን ያው እንግዲህ አሁን ከዚህ ያለፈ ነገር ምን ስራ አለ ብለህ ነው ሌላ ስራም ሰርተን እንዳንኖር ምንም የስፋን ስራ እንኳን ሰርተ የምትኖርበት ሁኔታ ሁሉ የለም። እና ብቻ እኔ ምን ብዬ መግለጽ እንዳለብኝ ቃላት ያጥኛል።
በመጨረሻ ለአድማጮች ለማስተላለፍ የሚፈልጉት መልእክት ካለዎት እኛ ከእርሶ ጋራ ወደፊት ከዝግጅቱ በኋላ ከዚህ ሬዲዮ በኋላ እንደዋወልና ምን ማድረግ እንደምንችል እንመክራለን። ግን እስቲ እርሶ በቀጥታ ለአድማጮች ለዚህ ሬዲዮ አድማጮች ማስተላለፍ የሚፈልጉት መልእክት ካለ
ስለ ዳንኤል ያው ዳንኤል ማለት እስካሁን ድረስ እኛ እንግዲህ ከተጋባን 16 ዓመታችን ነው። በዚያ 16 አመት ውስጥ ለቤተሰቡ የኖረበት ለምን ቢሆን ጊዜ ሰጥቶ የኖረበት አንድ በጣም ጥቅት ነው። እሱ ሲጀመር ሲፈጠር ለሰው የሚኖር ለሰው የሚቆረቆር ስለ ሰው የሚያመው ሰው ነው። አሁንም የሰዎች መጨቆን የሰዎች መራብና መጠማት ስለ ሰዎች ስለታሰሩ ስራ አጥተው ስለሚጨነቁት ይበሉትም መጠጡትም አጥተው ስለሚጨነቁ ሰዎች መጮህና የእነሱን አንደበት ወክሎ መጮህ ነው ለዚህም የዳረበው። እና ያው ታጋይ ቢሞት ትግል አይሞትም። ስለዚህ እንግዲህ ያለንበት ስርዓት እሰየው የሚያስችል አይደለም። ስለዚህ ሁላችንም መታገል አለብን። ሀገር ውስጥም ያለን ሀገር ውጭም ያለን ይህን ስርዓት ትክክለኛ ወደ ትክክለኛው አንድ መንግስት ለዜጋው የሚቆረቆር መንግስት ዛሬ ላይ ደርሶ ዜጋውን 3,000-4,000 ህዝብ የሰፈረበትን ቦታ አይ ይሄ ግን ሜዳ ነው ወደ መሬት ባንክ ገብቷል ከነሱ ተፈናቀሉ የትን ንግባ የትን ግቡ 3,000 ስራ አጥ የሚተዳደርበትን ገበያ አዳራሽ ገበያ ማዕከል አይ ይሄ ለባለ ሀብት ተሽጧል ከነሱ እንዲሁም የትን ንግባ የራሳችሁ ጉዳይ እያለ ነገር ግን ሀገራችን እንዲያድጋለች እንዲደርሳለች እንዲሆናለች እያለ ፕሮፓጋንዳ የሚረዛው ስርዓት ወደ ትክክለኛው ዲሞክራሲያዊ መንገድ ለማምጣት ያው የህዝብ ትግል ያስፈልጋል። ህዝብ መንግስት ማለት ህዝብ ነው። እነዚህ ሰዎች የታሰሩት አንድና ሁለት ብሔረሰብ ናቸው። በግለሰብ ደረጃ ምንም ለውጥ ሊያመጡ አይችልም። ህዝብ ከጎናቸው ካልሆነ ምንም ለውጥ ሊያመጡ አይችልም። ስለዚህ ህዝብ ከዚህ በላይ ምን ይጠብቃል? ምን ይፈልጋል? ስለዚህ ሁላችንም እንደ በሃይማኖታችንም ቢሆን በትምህርት ደረጃችንም ቢሆን በእውቀት ደረጃችንም ቢሆን የተቻለንን ያክል መረባረብ አለብን። ሀገራችን ወደ ትክክለኛው አቋም ለማምጣት በዲሞክራሲ የሚተዳደር ሀገር ከሆነ ለዜጎች የሚቆረቆር ሀገር ከሆነ ትክክለኛ የዜጎች ነገር ይመለከተኛል ያገባኛል ብሎ አፍ ብቻ ሳይሆን በተግባር የሚተረጉም መንግስትን ለመመሰረት ጥረት ማድረግ አለብን እና ይህንን ነው መናገር የሚፈልገው።
ወይዘሮ ብዙ እጅግ በጣም አመሰግናለሁ። ግን ከመላየታችን በፊት አጭር ጥያቄ ልጠይቀው አጭር መልስ ስጡኝ። አቶ ዳንኤልን እስር ቤት ከገቡ ወዲህ ጠይቀዋቸው ያውቃሉ? መጠየቅ ይችላሉ? ጤናቸውስ እንዴት ነው? ባጭሩ
የሚገርመው ወላጅ አባቱ የደም ምልክት በሽተኛ ናቸው እና በጣም ይሄን ጉዳይ ይዘው ሀገር ቤት እንግዲህ ከ580 ኪሎ ሜትር ማለት ነው ከ580 ኪሎ ሜትር ማይዘው ነው ይሄን ጉዳይ ሰምተው በጣም አሳሳቢ ደረጃ ላይ ደርሰው ደግሞ እግዚአብሔር መልሶ መፍታቸው ይዘራና እዚሁ ወደ አዲስ አበባ መጥተው ሕክምና እንዲያገኙ አስደርጌ መጡ። ልክ እሱ እንደተያዘ በአምስተኛው ቀን አካባቢ መጡ። ከዛ በኋላ እዛው የሰሙት ብዙ በጣም ብዙ ነገር ነው እና እዚህ መጥተው ትንሽኛንም ሲያዩ ሚዲያዎችንም ሲያዩ ህዝቡም ከጎናቸው መሆኑን በሚዲያ ሲመለከቱ ዜናዎችን መጽሔቶችን ሲያዩ ትንሽ ተረጋጉ ሲማቸው ተረጋጉልኝ ጤናቸውን ተመለሰልኝ። ከዛ በኋላ እኔ ማድረገውን አጣው። አሁን ወደ ሀገራቸው ልመለሱ ስለሆነ በእንዲህ አይነት ስሜት አይኑ ሳያዩ ቢሆኑ ምን ነገር እንደሚፈጠር አውቃለሁ እና ሌላ ማንም ወገን ዘመድ የሚረዳቸው የሚያሳክማቸው ሰው የለም። አሁንም ሌላ ሸክል ሊወድቅብኝ ይሆንና እሱ እንደው የሚያረግኝን ያርጉ የሚሉኝን ይበሉ ብዬ ሐሙስ ዕለት ከትላንትና ወዲያ ማለት ነው ሄድኩኝ ወደ ማዕከላዊ ጠዋት 4 ሰዓት አካባቢ በድፍረት ሄድኩና ጠየኳቸው በር ላይ ሳፋሪ ቤተሰብ ነው አፋሪን ጠይቀለው ያለው አልፋቸው ማንንም አሉ ነበርኩኝ አይ አይቻልም ብለው ሲመልስልኝ ወደ ጠበቃው ደወልኩ። ማታ ተነጋግረን ነበር ከጠበቃው ጋር እንዴት ነው እንዳለብኝ እንደው ማታ ይደምረዋለው እንዴት ይሻለኛል እኔ ችግር የለብኝም እረዳለሁ እግዚአብሔርም ደግሞ ይረዳኛል ረድቶኛል እስከ ዛሬ ድረስ ግን ሽማግሌ ይላርጋቸው እንዴት ነው በእናንተስ በኩል ቢሞክር እንደው አይኑ ማየት ይችላል ወይ ብዬ ጠበቃው ማታ አፍተማን እንደዚህ ከፓርቲ ቢሮ ስልካቸው ተሰጠኝና በየት ጠይቃቸው እስቲ ሞክሪ አለኝና ምልክት ሰጠኝ ከዛ ፈተት ብዬ ግን ብዬ ጠየቅኩና ወደ 31 ቁጥር ይባላል ባይገርምህ ከዛ በፊት አሁን ያቶ ሀብታሙን ባለቤት አግኝቼ ጠይቃት 35 ቁጥርን ለመድረስ ወደ 10 ክላሶች ይገብታለች ጊዜ ለመግደል ማለት ነው። ስለዚህ እኔም ደግሞ ቀጥታ ሂጅ ያለኝ ረዳኝ ጥቆማው ቀጥታ 35 ቁጥር ነው ነበርኩ ምናምን ብዬ እንደሆነ ሸሽ ብዬ ሸሽ እየገባሁ እዛ ከሁለት ሰዓታት በላይ አስቀምጡ ጊዜ ነገር ከነጋገሩ እዛ ይገባሉ ይወጣሉ እዛ ይገባሉ ይወጣሉ እዛ መጨረሻ ላይ ሽነፋ ይሻለናል እሺ ግን እኔ አይደለሁም አሁን ስለሆነ አይቸገረኝም ግን እንዲህ ሽማግሌ አባት አሉ እባክህ አይን አይተው ትግዱ የጠዋት ክፍለ ሀገር ምሰኛቸው ነው እና በጣም ተቸግሬያለሁ ታመዋል ብዬ ለማውጣቸው ከዛ በዚህ ተባበሩኝ መቼም እግዚአብሔር ይመረዳኝ መሰለኝ በምትፊት ሞገስ ሰጠኝ ተባበሩኝ አባትዬን አስጠብቼ አይኔን አይሸውት ከትላንትና ወዲያ ወደ 14 ሸኝቻለሁ እና በተያዘ በ21ኛው ቀን በ22ኛው ቀን አይኔን ለማየት ችለናል።
ወይዘሮ ብዙ እጅግ በጣም አመሰግናለሁ። የታሰሩ ወገኖችንም ለመጠየቅ ቤተሰቡም ለመጠየቅ በጣም ችግር ነው ማለት ነው። እስቲ ከርሶ ጋር ወደፊት በቀጥታ በስልክ እንገናኛለን። እስከዛው ለዛሬ ከኛ ጋር ሆነው ስለዚህ ስለሰጡን በጣም እጅግ አመሰግናለሁ። ተናስተልኝ ብርታቱን ስጦት የነመ ቤት ወጣችን የሙስሊም ወገኖቻችን የጾም ፍቺ
ማክሰኞ
ወይ ሰኞ ሊሆን ይችላል። እንግዲህ ለማንኛውም እኛ
የተቀደም ትሬጆ ዛሬ ስለሆነ
የመጨረሻው ማለት የሳምንቱ መጨረሻ ቀኑ ይሄን አጋጣሚ መመጠቀም
ለሙስሊም ወንድሞቻችን
እና እህቶቻችን በጠቅላላው ለህብረተሰቡ በሙሉ
መልካም ኢድ ሙባረክ
እንላለን። መልካም ኢድ ሙባረክ ለወገኖቻችን ሙስሊም ወገኖቻችን በሙሉ። ሃሎ መስመር ላይ ሰው አለኝ? አድማጭ አለ? ታና አስጥልኝ ጌታዬ።
እንደምን አላችሁ?
እኛ ደህና ነን። እርሶ እንደምን ኖት?
አለን። እንኳን አደረሳችሁ መልእክት ለመናገር ነበር።
ቀደም ብለው ነው እርሶ ይቀጥሉ። መች ነገ ነው ከነጎዳ ነው?
እንግዲህ እንደሚመስለኝ ከሆነ ነገ ነው የሚል ግምት አለ።
ኦኬ።
ለመላው የእስልምና እምነት ተከታይ
ኦኬ፣
በተለይ ኢትዮጵያ ውስጥ በጾም ዱዓ ያደረገ በጾም እየጾመ ለሚንገላታው የሙስሊም ማህበረሰብ በዚህ መንግስት እየተሰቃየ በጽናት ትግሉን
በሰላማዊ መንገድ ለሚያካሂደው
ሙስሊም ማህበረሰብ እንኳን አደረሰህ ለማለት ፈልጋለሁ።
እኛም ጌታዬ ከርሶ ጋር አብረን እንኳን አደረሰው ለሙስሊም ወገናችን በሙሉ እንላለን።
አመሰግናለሁ። ከጎናቸው እንደሆንም መልእክቴን ለማስተላለፍም ጭምር ነው።
በጣም ቆንጆ። በነገራችን ላይ ትንሽ ችግር ነበረብን ዛሬ። አሁንም ችግሩ የተቀረፈ አይመስለኝም። በሬዲዮ በቀጥታ ፕሮግራማችን የሚሰማል መሰለኝም። በዌብሳይትና በፓልቶክ ምናምን ነው መሰለኝ የሚተላለፈው። እርሶ በሬዲዮ ነው የሚያዳምጡት?
በሬዲዮ ነው አዳምጥኩ።
አይ በጣም ቆንጆ ነው። እንግዲህ አንዳንድ ቦታ ነው የማይሰማ ማለት ነው። አቶ ኑሩ ሁሴን ተሳሳትኩ?
ልክ ነው። ሌላው መልእክቴ ደግሞ ሌላ መልእክት አለ።
ኦኬ።
በነገው ዕለት ወደ ጀርመን ሙኒክ ጓዘው የስፖርት ቡድናችን መልካም እድል እየተመኘው ዋንጫውን ይዘው የሚመጡ ከሆነ ለእያንዳንዳቸው ከነደጋፊዎቻቸው አንዳንድ አውቶቡስ ለመስጠት ስላሰብኩኝ
በለው። አይደርስ መስሏት አለ ያገሬ ሰው ሲናገር ነግር ያለው ይሄ ድምጽ ተቀርጦ ይቀመጥና ኋላ ጉድ ይፈላል።
ምንም ችግር የለውም።
ቆይ ክሊር እናድርገው። የአሻንጉሊት አውቶቡስ ነው ያልኩት እንዳይሉ ካሁን አይደለም።
እንግዲህ አንዳንድ አውቶቡስ ሰጣቸውና ያን ይዛችሁ ሀገራችሁ ሆነ እዚህ አፍታችሁ ትበላላችሁ። ምን ችግር የለውም።
ኦኬ ኦኬ። በጣም ጥሩ። እንግዲህ ጌታዬ ከኢትዮጵያ ስልካለንና ልሰራ በቶ ይሄ ብዙም የሚያነጋግር ነው። በጣም እናመሰግናለን። እኛንም ይመለከታል። ተናስተልኝ ጌታዬ። እኛም ደጋፊዎች ነን፣ እንሄዳለን። ተናስተልኝ። ኦኬ። አድማጫል እንትናለኝ ከኢትዮጵያ ሃሎ ተናስተልኝ። ሃሎ ሃሎ ተናስተልኝ። አቶ ዳንኤል አድማጫችን። አሁን አቶ ዳንኤል የአንድነት ፓርቲ የአመራር አባል ከኛ ጋር ይገኛሉ። አቶ ዳንኤል አሁን ከወይዘሮ ብዙ የአቶ ዳንኤል የሌላው አቶ ዳንኤል ባለቤት ጋር ስንወያይ ነበር፣ ስለ አቶ ዳንኤል በስር የሚገኙ ሺህ በሺህ ስለሳቸው ሁኔታና ስለ ልጆቻቸው ስለ ቤተሰባቸው። አቶ ዳንኤል እርሶ በርሶ በኩል እንዴት ነው? ምን አይነት ሁኔታ ነው ያለው? ሰዎች የፓርቲ መሪዎች ይታሰራሉ፣ መግለጫ ይወጣል፣ ከጥቂት ስቃይ በኋላ ከብዙ ስቃይ በኋላ ይታሰራል፣ ይፈታሉ፣ እንደገና ሌላ ይታሰራል፣ ያውም ደግሞ ከተፈቱ ነው። ይሄ ነው የኛ ትግል? እንደው በግል ነው ምን ይመስሎታል? ግን እስከ መቼ ነው እንደዚህ ሰው እየታሰረ ከስቃይ በኋላ ይፈታል፣ ሌላ ይታሰራል፣ መግለጫ እናወጣለን? እንዴት ነው የምናደርገው? እንዴት ነው የሚደረገው? እንዴት ነው መደረግ ያለበት?
ኦኬ። እሺ፣ አመሰግናለሁ። በቅድሚያ ያው እንግዲህ እንደሚታወቀው የተለያዩ የትግል ስልቶች ሊኖሩ ይችላሉ። እኛ ግን አንድነት ፓርቲ የሚከተለው ሰላማዊ የትግል ስልት ነው እና ያው በሰላማዊ መንገድ እንታገላለን ብለን ህጋዊ እውቅና አግኝተን የምንታገል ፓርቲዎች ነን። ስለዚህ የምንታገለው አካል እንደሚታወቀው ወደ ፍጹም አምባገነንነት እየሄደ ያለ የዜጎችን ሰብአዊ መብት የሚገፍና ዲሞክራሲያዊ መብትን ከማስመሰያነት ባለፈ በተግባር ማዋል ካልቻለ አንድ አካል ጋር ነው እየታገልን ያለ ነው። ስለዚህ ትግሉ መራራ ቢሆን አመራሮች እየታሰሩ ቢፈቱ፣ እንዲሁም አባሎቻችን ከዛም አልፎ አባል ያልሆኑ ደጋፊዎችም ከፍተኛ ስቃይ ቢደርስባቸው የሚገርም አይደለም የሚሆነው። ይሄ የስርዓት ባህሪ ነው። ስለዚህ እኛ የስርዓቱ ባህሪ ፍጹም አስከፊ ቢሆንም ፍጹም አፋኝ ዜጎችን የሚያሰቃይ ቢሆንም ያሉትን የሰላማዊ ትግል አማራጮች እንዳለ ተጠቅመን እነዚህም የሰላማዊ ትግል አማራጮች ተግባራዊ በማድረግ ለውጥ እናመጣለን ብለን ነው እየታገልን ያለ ነው እና ያው እንደሚታወቀው ከዚህ በፊት የአንድነት ፓርቲ የህዝብ ግንኙነት ኃላፊ የነበረው ወጣቱ ፖለቲከኛ በጣም ተወዳጅ የነበረው ፖለቲከኛ አንዷለም አራጌ በዚሁ ሰበብ ተፈጥሮ ለእስር ከተዳረገ ቆይቷል። ስለዚህ አንዷለም አራጌ ሲታሰር ትግሉ አልቆመ። ሌሎች በርካታ ወጣቶች እና አብታሙን እነ ዳንኤል ሽለሽን የመሳሰሉና አሁንም እየታገዱ ያሉ በርካታ ወጣቶች ትግሉን ተቀላቅለዋል። ስለዚህ የአንዷለም መታሰር፣ የነ አብታሙ መታሰር፣ የነ ዳንኤል ሽለሽ መታሰር አንገታችንን የሚያስደፋን ትግሉ ቆሞ ቢሆን ኑሮ ነበር። ትግሉ ቆሞ ቢሆን ኑሮ እነሱ የታሰሩለት አላማ፣ እነሱ ዋጋ የከፈሉለት ያለው ክቡር አላማ ወደፊት ሳይራመድ ቢቀር ኖሮ እውነት ለመናገር ያው ሰቆቃው የከፋ ይሆን ነበር። ነገር ግን አሁን በተጨባጭ እንደምናየው እነሱ ሲያስሩ ሌሎች ወጣቶች ሲተኩ፣ ሲያስሩ ሌሎች ወጣቶች ሲተኩ፣ ሂደቱ በዚህ መልኩ ቀጥሏል። በጣም እርግጠኛ ነኝ ያው የፈለገው ቢያስሩ እስከ ለውጥ ድረስ ይሄ ትግል ይቀጥላል ማለት ነው። እና ያው በተለይም ሰላማዊ ታጋዮች እስር ቤት መግባታቸው የሚያመለክተው የለውጡ ጊዜ መቅረቡን፣ ሌሎችም እየተተኩ ከእስር እየቀጠሉ መሆኑን የሚያመለክተው ፍጹም ተስፋ ባለመቁረጥ እስከ መጨረሻው ስርዓቱን ከስርዓቱ ጋር ግብ ግብ ገጥሞ ለውጥ ለማምጣት የሚደረግ ሂደት ነው። ስለዚህ ነገ ከነገ ወዲያም ሌሎቻችን ልንታሰር እንችላለን። ደግሞ ስርዓቱ ያስራል፣ ሌሎች ይተካሉ፣ ትግሉ እንደዚህ ያለ ይቀጥላል። ይሄ ስርዓት
አቶ ዳንኤል
ከላይ እንደገለጽኩት አስከፊ ባይሆን ኑሮ፣ እንደዚህ አይነት እርምጃዎች ባይወሰዱ ኑሮ ወጣቶች መታገል አያስፈልጋቸውም ነበረ። ስለዚህ እየታገልን ያለ ነው። ሌሎች እየታሰሩ እየተደበደቡ እየተሰደዱ እያየን የምንታገለው ለውጥ ስለሚያስፈልግ ነው። እና በአጠቃላይ ይህን ነው የሚመስለው። ትግሉ ጽናትና ቁርጠኝነት እንደሚጠይቅ እናውቃለን። ትግሉን ወደፊት መግፋት እንደሚያስፈልግ፣ መተባበር እንደሚያስፈልግ እናውቃለን። ስለዚህ በዚህ አግባብ ሁላችንም በቁርጠኝነት እየታገልን ነው የምንገኘው እስከ መጨረሻው የለውጥ ሰዓት ድረስ።
አቶ ዳንኤል በጣም እጅግ በጣም አመሰግናለሁ፣ በደምብ ነው ያብራሩልኝ። ባጭሩ እንግዲህ እኔ ላሳጥረውና ታጋዮች ቢታሰሩም ሌሎች ስለሚተኩ ትግሉ እስካልቆመ ድረስ ሞራላችን አይሰበርም፣ ትግሉ ይቀጥላል ነው የሚሉት። ባጭር ይመልሱልኝ፣ የሰላማዊ ትግሉን የሚጠይቀውን ሁሉ አድርገናል ይላሉ?
በፍጹም በፍጹም። አጠቃላይ በዓለም አቀፍ ተመክሮች እንደሚታወቀው በጣም በርካታ የሰላማዊ ትግል አማራጮች አሉ። ስለዚህ እነዚህ አማራጮች አሟጠን ተጠቅመናል ማለት አይቻልም። ለዚህም ነው ተስፋ ማንቆርጠው።
በጣም ጥሩ፣
ወደፊት እየሄድን ያለ ነው። ስለዚህ በቀጣይ ትግሉ የሚጠይቀው ስትራቴጂ በደንብ ተነድፎ የሰላማዊ ትግል አማራጭ መንገዶች አንድ ሁለት ሶስት ተብለው ተቀምጠው መቀጠል ብቻ ነው ያለብን። እስከ መጨረሻው በዓለም ላይ የተሞከሩ የሰላማዊ ትግል ተሞክሮዎችን ሁሉ ተግባራዊ ማድረግ ይጠበቅብናል እና ሁሉንም ግን ጠቅናል ማለት አይቻልም። ገና ነው፣ በጣም ጥቂቱ ሰላማዊ ሰልፍ ማድረግ የተወሰነ እንቅስቃሴ ነው እስካሁን ያለው እንጂ ይሄ በህዝቡን ያሳተፈ በጣም ሰፊ ንቅናቄ አልተደረገም። በሰላማዊ ትግሉ አሁን ያለው ማሰር እና ማዋከቡ ትግሉን ወደዚያ እንደሚገፋው እርግጠኛ ነኝ። ያው ቆራጥነት ያለው አመራር ብቻ ነው የሚጠይቀው።
አቶ ዳንኤል ይህን ያነሳውሎት የሰላማዊ ትግል ኤክስፐርቶች የሚሉት በዓለም ደረጃ የሚሉት ሰላማዊ ትግል መግለጫ በማውጣት ሲታሰሩ መግለጫ በማውጣት ብቻ ሰላማዊ ሰልፍ በማውጣት ብቻ ሳይሆን መግለጫ በማውጣት ብቻ ሳይሆን ስራ ማቆም አድማ ቦይኮት በማድረግ ማአት ማአት ነገሮችን ይጠቅሳልና ኢትዮጵያ ውስጥ ይሄ ገና አልተጀመረም የሚል እምነት ስላለኝ ነው። ወደ ሌላ ጥያቄ ልግባሎት ጌታዬ፣ በዚህ ላይ እርሶ መመለስ የለብዎትም። ያሙን የምጠይቀውትን ብቻ ይመልሱልኝ። በስዊድን የሚገኘው የኢትዮጵያ ድምጽ ሬዲዮ የስዊድን የአንድነት የድጋፍ ማህበር ጋር ሆኖ የተወሰነ ገንዘብ የተጠየቀውን ገንዘብ አዋጥቶ ልኮ ነበረ። የሚሊዮኖች ድምጽ ለመሬት ባለቤትነት በሚል ርዕስ አሶሳ ለሚደረገው ሰላማዊ ሰልፍ፣ ስለዛ ነገር ምንም ነገር መልስ የምናውቀው የለምና አድማጮቻችን፣ የአድማጮች ገንዘብ ስላሰባሰብን ስለሱ የሚነግሩን ካለ ባጭሩ ጌታዬ።
እሺ፣ በጣም አመሰግናለሁ። ያው ድጋፍ ላደረጉት ሁሉ አስቀድሜ ምስጋና ለማቅረብ እፈልጋለሁ። ያው አሶሳ ለሚደረገው ሰላማዊ ሰልፍ ከስዊድን የሚኖሩ ኢትዮጵያውያን የተደረገው ድጋፍ ደርሶናል። ስለዚህ አሁን ይሄ የአሶሳውን ለማድረግ በቅድ ላይ እንዳለ እንደውም አብትሞ ከበታሰሩ ከአንድ ሳምንት በፊት የአሶሳ ይካሄዳል ተብሎ በቅድ ተይዞ እሱን እየሰራ ነበር ያለው። በኋላ አሁን ትንሽ ቀኑ ስካውንት ድረስ ያልተካሄደ በሚል ምክንያት ነው ይሄ የሁለት ፓርቲዎች ውህደት የአንድነትና የመያድ ውህደት በመሀል እሱ ደግሞ በጣም አጭር ጊዜ ስላለ እሱን በፍጥነት መስራት ስላለብን ሙሉ ለሙሉ ወደ ውህደት ስራው ስለገባን ነው። እና በመሀል የተከሰተው ይሄ አመራሮቻችን የማሰሩ ነገር ተጽዕኖ አልፈጠረም ማለት አይቻልም በዚህ ረገድ። እና ነገር ግን ፕሮግራሙ አልታጠፈም። አሶሳ ላይ የምናደርገውን ሰላማዊ ሰልፍ እንቀጥልበታለን።
አቶ ዳንኤል በጣም እጅግ አመሰግናለሁ። ቁርጥ ያለ መልስ ሰጥተውኛል። ኢንፎርም ያደርጉናል ስለ አሶሳው በሚደረግበት ጊዜ ለአድማጮቻችን ገንዘቡን ላዋጣው አድማጫችን ለማስረዳት። አቶ ዳንኤል አሁን ያነሱት ነገር ካነሱ አይቀር ማለትም የአንድነትና የመላው ኢትዮጵያን ፓርቲ በተመለከተ በጋ አንድ ለመሆን የምታደርጉት ጥረት በተመለከተ አጠር አድርገው የት ደረሳችሁ?
እሺ ያው የሁለቱ ፓርቲዎች ውህደት እንደሚታወቀው በኢትዮጵያ የተቃውሞ ፖለቲካ ውስጥ ትልቅ ትርጉም የሚሰጠው ነው። ህዝቡን በጉጉት እየጠበቀው ያለ ውህደት ነው። ሌሎችንም ፓርቲዎች ያሰባስባል ተብሎ የተጠበቀ ነውና አጠቃላይ እስካሁን ድረስ ሁሉም ዝግጅት ተጠናቋል። አሁን የሚቀረን የጠቅላላ ጉባኤ ተሳታፊ አባላቱ ከአዲስ አበባ ውጪ ካሉ ዞኖችና ወረዳዎች ስለሚመጡ እነሱን ለማስተናገድና እነሱን ለመቀበል ያለው ዝግጅት ብቻ ነው የሚቀረን። በኢትዮጵያ አቆጣጠር ነሐሴ 3 እና 4 የሁለቱ ፓርቲዎች ጠቅላላ ጉባኤ ተካሂዶ ውህደታቸውን በይፋ ያጠቃልላሉ ማለት ነውና እዚህ ደረጃ ላይ ነው ያለው። የሰነድ ዝግጅት ሁሉ አልቋል። የሚቀረው ያው የጠቅላላ ጉባኤ ተሳታፊዎችን መቀበልና እነዚህ ናቸው የሚቀሩት። ስለዚህ ኦልሞስት ተጠናቋል ማለት ይቻላል።
አዎ ወይም አይደለም ይበሉኝ። አሁን ለምጠይቁት ጥያቄ ከቻሉ ማለት ነው ይሄ ውህደት ይሳካል ይላሉ?
100% ይሳካል።
አመሰግናለሁ ጌታዬ። በመጨረሻ ላይ ሁለት ደቂቃ ሰጥቶታለሁ። ሁለት ደቂቃ ከዛ እንዳያልፉ ለአድማጮች ለኢትዮጵያ ድምጽ ሬዲዮ አድማጮች የሚያስተላልፉት አጠር ያለ መልእክት ካለ ጌታዬ።
እሺ ማስተላልፈው መልእክት በጣም አጭር ነው። እንግዲህ ሁላችንም ውጭ ሀገርም አገር ቤትም ያለን ሰዎች አንድ ሀገር አለችን ኢትዮጵያ የምትባል ይችን ኢትዮጵያ የምትባል ውድ ሀገራችንን የመገንባት ታሪካዊ ኃላፊነት አለብን። ስለዚህ የምንፈልገው ለውጥ እንዲመጣ የምንፈልጋትን ኢትዮጵያ ለመፍጠር የሁላችን የምትሆን ኢትዮጵያን ለመፍጠር በሚደረገው ትግል በሚደረገው ትንቅንቅ ውስጥ ሁላችንም የራሳችንን አስተዋጽኦ በማድረግ ኃላፊነታችንን እንድንወጣ አደራ አደራ እላለሁ። ያው እንደሚታወቀው ትግሉ በሶስትና በአራት ሰው ወይም በአንድ ድርጅት ብቻ የሚገፋ አይደለም። እያንዳንዱ ኢትዮጵያዊ የራሱን ድርሻ ማስቀመጥ መቻል አለበት። ስለዚህ የኔ ድርሻ ምንድን ነው? ምን አስተዋጽኦ ማድረግ አለብኝ የሚለው ላይ ጥያቄውን ሁላችንም ወደ ራሳችን በማምጣት ፍጹም ምንመኛትን ኢትዮጵያ በአጭር ጊዜ እንድንገነባና ወደ ለውጥ እንድንሄድ አደራ አደራ እላለሁ። የሆነው መልክቴ ስለነበረን ጊዜ በጣም አመሰግናለሁ። ስለሚደረገው ድጋፍም ምስጋና ከፍ ያለ ነው። እግዚአብሔር ያክብርልኝ።
አቶ ዳንኤል ስልኩን እንዳይዘጉት ከአየር ላይ በሬዲዮ መስመር ላይ ብንለያይም በግል ልናወራው ስለምንፈልግ እንዳይዘጉት ስልኩን። በተረፈ እንግዲህ አድማጮቻችን የዛሬው ፕሮግራማችን እዚህ ላይ ያበቃል። እስቲ መልእክት አለን ይላሉ። መልእክት ነው?
አዎ ኦኬ። መልእክት አንድ አድማጭ ደውለው ነበር አሁን።
ኦኬ።
በቀደም ሙስሊም ህብረተሰቡ ያደረገውን የስልክ ለ24 ሰዓት የስልክ አድማ ያደረጉትን አላስተዋወቃችሁም። ስለዚህ እሱን
ኦኬ። የሙስሊም ማህበረተሰቡ አንድ መልእክት አስተላልፎ ነበር ባለፈው ሳምንት። ለ24 ሰዓት ኢትዮጵያ ባለመደወል እንድትተባበሩን የሚል ነው። ያንን እንግዲህ እኔ እስከሚገባኝ እኔ በማቀው አካባቢ በስራ ላይ ውሏል ከኔ ጀምሮ ማለት ነው።
ዲያስፖራም ደሞ እንዳይደውል
እኔ እንም ዲያስፖራ ነኝ እኔም ሌሎችም እንዳትደውሉ ነው። ግን የ24 ሰዓት አለፈ
ግን እሱን ሰዓት ነው
ብቻ። ምንድነው ዋናው ቁም ነገር አንድ ነገር በሚወጣበት ጊዜ ሁሉም ኢትዮጵያዊ ዋጋ የለውም ብሎ ሳይተው ተግባር ላይ ያውለው ነው። አድማጮቻችን እንግዲህ የዛሬው ፕሮግራማችን በዚህ ይፈጸማል። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ
በተመሳሳይ ፕሮግራም ከጀርመን ነው የሚሆነው።
ከጀርመንም ይኖራል ከዚህም አለ። ጤና ይስጥልኝ። እስከ ሳምንት መልካም ሳምንት። አቶ ዳንኤል ነው Thank you.